ይህ በትቆል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በትቆል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጋሚ ጤና ይስጥልን እያልን ውድ አድማጮቻችንን እነሆ ሳምንታዊው የሁድ ፕሮግራማችን ዛሬም ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን እንግዲህ ባለፈው ሳምንት ቃል በገባነው መሰረት የዳያስፖራ ኢትዮጵያን ዳያስፖራ ፈንድ በተመለከተ ከፕሮፌሰር አልማርያም ጋራ ውይይት አድርገናል። ከሳቸው ጋር ያደረግነውን ውይይት ከዜና በኋላ እንዳለ እናሰማቸዋለን። በዛሬው ፕሮግራማችን ሰበር ዜና ይኖረናል ብለናል። የዛሬው ሰበር ዜናችን የኢትዮጵያ ድምጽ ሬዲዮ ሰበር ዜና የኢትዮጵያን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን የሚመለከት ነው። እሳቸውን በተመለከተ ሰበር ዜና አለን። ሰበር ዜናውን አንድ እንግዳችን እንዲያቀርብልን አስበን ነበር፣ ግን በአጋጣሚ ምክንያት እኚሁ እንግዳችን በድንገት በድንገት ሕክምና ያስፈልጋቸዋል ተብሎ በድንገት ሆስፒታል ስለገቡ እኛው ይህንን ሰበር ዜና ወደኋላ ላይ ለማብራራት እንሞክራለን። ባጭሩ ዶክተር አብይ አህመድን የሚመለከት ነው። እሳቸውን የሚመለከት ሰበር ዜና አለን። ዜና እንደተለመደው 5 ሰዓት ላይ ይቀርባል። የብሩክ በረከት የእሁድ ጨዋታ ፕሮግራም ዛሬ ይቀርባል። እንግዲህ ጥያቄ ካላችሁ፣ አስተያየት ካላችሁ፣ መልእክቶች ካሏችሁ በስልክ ቁጥራችን 0819100 ደውሉልን። በዛሬው ፕሮግራማችን ስቱዲዮ ውስጥ እኔ አለሁ።
እኔ መብራቱ አሉ።
እኔም ዘሩ
አብራ። እንግዲህ ባለፉት ሳምንታት የጀመርነውን ውይይትም በተቻለ መጠን ጊዜ እንደፈቀደልን በተለይ እስከ 5 ሰዓት ባለው ጊዜ ውስጥ መወያየት ስለምንችል ይህንን ውይይት መቀጠል የምትፈልጉ በስልክ ቁጥራችን 0819100 ደውሉልን፣ አስተያየታችሁን ስጡ፣ መልእክታችሁን አስተላልፉ፣ ጥያቄዎቻችሁን ወርውሩ። መልካም ቆይታ እስከ 6 ሰዓት ድረስ ከኛ ጋር እንዲሆንላችሁ እንመኛለን። ፕሮግራማችን በመግቢያው ላይ በጀመረችው ሙዚቃ ይቀጥላል።
ከናልበ መልካም በሆነ ናይቼ
ዛሬ ዘንላችሁ የቀረብ ነው ካለፈው ሳምንት የከተለውን የቦቀት ሲዩም አጭር ወግ ነው። ቦቄ እንዴት ተፈነከተ? ከቦቀቱ ሲዩም አባቴ በጣም ትግስተኛና ደመበራክ ስለሆነ አመት አንድ ቀን ቢናደድ ነው። የተናደደ ቀን ግን ምድራት ወጣው ከደመኞቹ ጋር ሲደባደብ አልቃ የገቡ ገላጋዮች እጁ ላይ ሳይበረክትም እያሉ ሲያደንቁት ሰምቻለሁ። ዘጠነኛ ክፍል ያለው በገና በዓል ዋዜማ አባዬ ከባልንጀራው ከጋሽ ፋኑኤል ጋር አንድ ሁለት ብለው ወደ ቤት ሲመለሱ ተነቋቁሩ። አባዬ የሆነ ጊዜ ላይ የጓደኛው ነቆራ ክብረ ነቆሮ ስላገኘው ደሙ ፈላ። ደሙ ፈልቶም አልቀረ እጁን ቀለል አርጎ ወሰነዘረ። ዝም ብለማባር የፈለገ ይመስል አይበሉባውን ወንጭፍ አድርጎ ማለት ይሸለ ያባቴ መዳፍ ታጥሮ የኖረ ያላሙዲን መሬት በሚመስለው የጋሽ ፋኑኤል ፊት ላይ ሲያርፍ የተሰማው ድምጽ የወንጭፍ ድምጽ ያስተካል። ጋሽፋን ወለ በራሱ ዛቢያ ላይ ትንሽ ሲሽከረከረ ከቆየ በኋላ ፋስ እንደነካው የአሜሪካ ዛፍ ተደርሶ ወደቀ። አያባይ አንበሳኩ አባታችን ቤት እንደተመለሰ ጋሽፋን ወለን በአሜሪካ ሁኔታ እንደደበደበው ለናት ያበሰራትና ፎቶን አውልቆ የሰርጋቸው ፎቶ አጠገብ ሰቀለው። ከዚያ በርካታ ተንፍሶ አልጋው ላይ ላደም አለ። እናታችን እና እኛ ልጆች ቀጥሎ የሚመጣውን የመልስ ምት በማሰብ በጭንቀት መንቆራጠጥ ጀመርን። ብዙ አልቆየንም፣ የቤታችን ጣሪያ ድው 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 ሲል ሰማን። የብራ መብረቅ ወይም ደብተራ ያወረወረው እንደርብ ያልነበረም የወደቀብን የጋሽ ፋንዌል ጎረምሳ ልጅ ወረወረው ሚሳይል የሚያክል ድንጋይ ነው። አባዬ ይችን ይወዳል ብሎ ከአልጋው ተፈናጥሮ ተነሳ። በአልጋውና በቁምሳጥኑ መካከል አክሮባት ሰርቶ ተነሳ ብል ማንም አያምነኝም ብዬ ነው። ወዲያው ባልጋው ራስጌ የሚያስቀምጠውን ከቧንቧው ወጀም የተሰራ ከዘራውን መዞ ወደ በሩ ሲሄድ እናቴ ልታስቆመው ሞክራ ነበር፣ ገፍትሯት ወጣ። እናቴ በአንድ በኩል የልጇን አባት ወደ አልጋ ወደ አደጋ ሲሄድ ስታይ ሰግታለች፣ በአንድ በኩል ጀግንነቱን ስላሳያት ኩራት ተሰምቷታል። በኩራትና በስጋት የተሞሉ አይኖቿን ስታዞር ጥግ ላይ ቆሜ ሳመነታ አየችኝ። አባትን ተከተል የሚል መልእክት አሳየች። ወደ ሌሊት ምን ነው ባልተፈጠርኩም፣ ከተፈጠርኩ እንኳ ምን ነው የዚህ ቀን የክርስትና አባቴን ጥየቃ ወደ ገጠር ሄጄ ባደርኩ ቡካቴን በልቤ ይዤ ደፋርና የአባቴ መከታ መስዬ ለመታየት ሞከርኩ። የእጀ ጠባቤን እጅጌ በዝግታ ሰብሰበሰብኩ። ለክትባት እንጂ ለጠብ የምዘጋጅ አልመስል። ለምሳር እጀ ታነት የታጨ ዱላ በረንዳ ላይ ወድቆ ስላገኘው አንስቼ አባቴን እያመነታው ተከተልኩት። በጥሞና ለተመለከተኝ ሰው ጌታውን የተከተለ አዝማሪ እንጂ ጋሻ ጃግሬ አልመስል። የዱላ አያያዝ የራሱ እንደ ማሽንቆ ነው። አባቴ የደመኛው ቤት አጥር ላይ እንደደረሰ ቆም አለና የቆርቆሮን አጥር በር በከዘራው ይወቃው ጀመር። ፊቴ ላይ ያለውን መረጋጋት የእሱን ፊት ላይ ያለውን መረጋጋት ለተመለከተ የገጠር ቤተክርስቲያን ደውል የሚደውል እንጂ የሰው ቤት አጥር የሚደበድብ አይመስልም። የጋሽ ፋኑኤል ትንንሽ ልጆች ከግቢ ሆነው የሚወረውሩት ድንጋይ አባቴ ለጥቂት እየሳተ እኔ አጠገብ ይወድቃል። ለማፈግፈግ መንገድ ባይኔ ሳማርጥ ከጀርባዬ ኮቴ ሰማሁ። ዞርኩ። የጋሽ ፋኑኤል ጎረምሳ ልጅ ፊት ከጨለማ ውስጥ እየተመዘዘ ሲወጣ እንደ ህልም ትዝ ይለኛል። በእርግጥ በዱላ ነው የመታኝ ወይስ በሴኖ ትራክ ነው የገጨኝ የሚለውን እስካሁን እርግጠኛ አይደለሁ። በማግስቱ የገና ፍሪዳ ተጥሎ የሰፈራችን አባወራዎችም አወራዎች አለማቸውን ያሉ እኔ እንደ አሮጌ በር ፊቴ በፕላስተር ተሞልቶ በየማዕዘኑ ቆስዬ የታከመን ስራ መስዬ የግርጫ ዘንቢሉን አንጠልጥዬ አሻግሬ ስሾፍ አባቴና ጋሽ ፋኑኤል እየተሳሳቁ ጥሬ ሲጎራረሱ አየኋቸው። ይህን አስተካዥ ገጠመኝን ያነሳሁት ለማስተላለፍ ነው። ሰሞኑን ራሳቸውን የህዝብ አለቃ አድርገው የሾሙ አለቆች በየሚዲያው ጎራ ለይተው በቃል ሲደባደቡ ሳይ ትዝ የሚለኝ ገጠመኝ ነው። እነሱ ዛሬ ለግል ክብራቸውና ለግል ብራቸው ተጣልተው ነገ በአንድ መድረክ ላይ ይተቃቀፋሉ። ሰፊው ህዝብ ሆይ እዳቸው እንጂ በረከታቸው በማይደርስ ሊቃን አምባጓሮ ከመሳተፍ ተቆጠብ። በሰላም እንድትኖር እመኝልሃለሁ። በውቀቱ ስዩም
ኢሳት ቀን በስዊድን
አካልም ቢዝ በመውጣት ወረደ ሮጭን ሲጭኛ በይ ነገር መደባመቱ በተራ በተራ
የኢትዮጵያ ሳተላይት ቴሌቪዥን ኢሳት በርሶ ድጋፍ እነሆ 8 አመታትን አስቆጥሮ የኢትዮጵያኖች አንደበትና ተቀዳሚ መረጃ ምንጭ በመሆን አውሮፓና አሜሪካን ተሻግሮ በሀገራችን መዲና አዲስ አበባ በመዝለቅ አራተኛ ስቱዲዮን ከፍቷል። እንኳን ደስ አለዎት። እንኳን ደስ አለዎት። የሁላችንንም በህብረት ያስተሳሰረን አላማ ይሳካ ዘንድ ላደረጉት መልካም አስተዋጽኦ ከልባችን እያመሰገነን ኢሳት በቀጣይነት ተጠናክሮ በሀገራችን ለተጀመረው መልካም ለውጥ አጋዥ አማራጭና ዘመኑን የዋጀ የመገናኛ ብዙሃን ተቋም ይሆን ዘንድ አሁንም የርሶን ድጋፍ ይሻል። ይህንንም ተግባራዊ ለማድረግ ከዚህ ቀደም ካደረግናቸው ዝግጅቶች በተለየ መልኩ ከርሶ ጋር ዘና ፈታ ያለን የኢሳት ቀንን ለማክበር ዝግጅታችንን አጠናቀናል።
የሚዲያ ነጻነት ተጠናቆ መከተል አለበት። የግል ሚዲያ ለምሳሌ ኢሳትን ብንወስድ ከፍተኛ የሆነ የፋይናንስ ችግር አለባቸው። ከነሱ ጋር የሚወዳደረው ሚዲያ ኢቲቪ ከሆነ ወይም ፋና ከሆነ ሪሶርስ አለ። ሚዲያ በቂ የፋይናንስ ሪሶርስ ከሌላቸው ገንዘብ ወዳላቸው ሰው ኪስ መግባታቸው አይቀርም። ኢሳትም የኛ ነው ብለን በጣም ጥንቃቄ በተሞላበት መንገድ ተገቢውን ድጋፍ ያደረግን ከችግራቸው እንዲወጡ ካስቻል ነው እውነተኛ ዲሞክራሲ የሚፈጠረው።
በለቱ የሳቅ መረቅ የሆነ ኮሜዲያን መስከረም በቀለ ከወደ አሜሪካ አርሶን ባዳዲስ ስራዎቹ ዘና ፈታ ፍንድቅ ፍንድቅ ድቅ ሊያደርጉት አሉንዳ ኮልቴኩስ ዲሴምበር 16 ይገኛል።
የፍንዳታ መለያዎች ናይክ ለወጥሽ የምትወጂ ሙዚቃ ሲመጣ ከተቀመጥሽበት መቀመጫ ጀምረሽ ዳንስ ፍሎሩ ድረስ ወይ እያልሽ ከሄድሽ according to my data you are fundata።
በዚህ ዝግጅታችን ሳቅ ብቻም ሳይሆን ስለ ኢሳት ቁም ነገርና በቂ መረጃ የኢሳት አስተዳደር ቺፍ ኦፕሬቲንግ ኦፊሰርና መስራች ሆነው ግሩም ይልማ በእንግድነት በመታደም ከርሶ ለሚቀርቡ ጥያቄዎች በቀጥታ መልስ ይሰጣል። የሳቁ የተዝናኑ ኢሳትን በሐሳብም ባቅምም ይምጡና ይደግፉ። በዝግጅቱ የኢትዮጵያኖች መገለጫ የሆነ የባህል ምግባችን ከተሟላ የመጠጥ አቅርቦት ጋር በአማርኛ በጣፈጠ መልኩ ለታዳሚዎች ይቀርባል። የምግቢያ ዋጋ 250 ክራውን። ከዚህ በተጨማሪ ኢሳትን በበለጠ ለማጠናከር የሚያግዙ ባለ 500 እና ባለ 1000 ክሮነር የትኬት ኩፖኖች ተዘጋጅቶሎታል። ቦታ አሉንዳ ፎልኬቱስ አሉንዳ ቱናልባና ንሽቦሪ ዲሴምበር 16 2018 ከ13 ሰዓት ጀምሮ እስከ ምሽቱ 23 ሰዓት። ለተጨማሪ መረጃ 0726985597 ወይንም 0728433393 ኑና ከኮሜዲያን መስከረም ጋር እየሳቁ እየተዝናኑ ኢሳትን በሐሳብም ባቅምም ይደግፉ።
አድማጮቻችን ይህ የምታዳምጡት ስቶኮም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ፕሮግራማችን ሰዓቱን ጠብቆ በራሳት ጀምሯል። በዛሬው ዕለት ሰበር ዜና አለን። ዶክተር አብይን በሚመለከት ብለናል። እሱን የሚያቀርቡልን አንድ እንግዳችን ነበሩ። እሳቸው በአስቸኳይ ምን በድንገተኛ ምክንያት ሆስፒታል ስለገቡ እኛው በቀጣ በራሳችን እናቀርባለን። እስከዛው ድረስ ግን አጣጭር ውይይቶችን እናደርጋለን። በዛሬው እንድንዳስስ እናንተም በተቻለ መጠን እንድትካፈሉበት የምንፈልጋቸው አርስቶች ዶክተር አብይ አህመድ የአፍሪካ ተጽዕኖ ፈጣሪ ከሚባሉት 100 ሰዎች ውስጥ የመጀመሪያው ሆነው ፎቶግራፋቸው በኒው አፍሪካ ላይ እንደውም በዋናው ገጽ ላይ ወጥቷል። የአፍሪካ ምንድነው እሱ ተጽዕኖ ፈጣሪ ናቸው። አንዳንድ የአፍሪካ ሀገሮች እንደውም እየቀለዱ ምን አለ ለምንድነው ለአንድ ቀን አበድሩን ለአንድ ቀን አውሱን ወዘተ ይያሉ ነው ችግራችን እንድንፈታባቸው። እሱን በተመለከተ ምን ትላላችሁ? እዚህ ስቱዲዮ ውስጥ ያላችሁት መብራቱም ዘውዱም አድማጮቻችንም። ሁለተኛ ያቶ ጌታቸው አሰፋ ስማቸው ጌታቸው አሰፋ አይደል? የሳቸውን ጉዳይ በተመለከተ አንዳንድ የሚደርሱት ዜናዎች እንደሚሉት ከሆነ አሜሪካኖች እቀባን አረጋለን ይላሉ የሚሉ ዜናዎች እንሰማለን። ካሉበት ቦታ ለማፈላለግም እንደሚተባበሩ የሚሉ ዜናዎች አሉ። እንግዲህ ብዙ ታዛቢዎች እንደሚሉት የቶ ጌታቸው አሰፋ ሁኔታ እንዴት ነው? መሸሻቸው እየጠበበ ነው የሚባል አለ። ይሄንንስ እንዴት እናየዋለን? ሌሎች ደግሞ አርስቶች ኢትዮጵያ ውስጥ ያሉት በዚህ በተለይ ደግሞ በቅርቡ የሚካሄድ በቅርቡ በኦሮሚያ አካባቢ በቤኒሻንጉል በሶማሌ ክልልና በኦሮሚያ ክልል አካባቢ የሚደረጉትን የማፈናቀል የውጣ ወዘተ ከቦታ የውጣ የሚሉትን በተመለከተ እንዴት ነው እነዚህ ነገሮች አንዴና ለመጨረሻ ጊዜ ማስቆም የሚቻለው? እነዚህ ነገር የሚሰሩት ከጀርባው ነው ወይስ ተንኮል የሚሰሩት እነማን ናቸው? ለምንድን ነው የሚሰሩት? እነዚህንም እንድትዳስሱ እዚህ ስቱዲዮ ያላችሁትም በየቤታችሁ ያላችሁትም ይሄንን ሐሳብ እናቀርባለን። እንግዲህ ወደ ሩብ ጉዳይ ገደማ ላይ ሰበር ዜናውን ይዘንላችሁን መጣለን። እንግዲህ እስከዛው በ0819100 ደውሉና አስተያየታችሁን ስጡ። በነገራችን ላይ በዛሬው ዕለት የዳያስፖራ ኢትዮጵያን ዳያስፖራ ትረስት ፈንድን ጉዳይም እናነሳለን። በሱም ላይ ያላችሁን አስተያየት አንዳንድ አድማጮች ገንዘቡን መክፈል ከባድ ነው፣ አስቸጋሪ ነው፣ ችግር አለበት፣ ኮምፕሊኬሽን አለበት የሚሉ አሉ። ግን አንዳንዶቹ ደግሞ ኖ ቀላል ነው ብለዋል። እኛም አይተናል፣ በጣም ቀላል እንደሆነ አይተናል። በትረስት ፈንዱ ገጽ ላይ ገብታችሁ በቀላሉ መክፈል እንደምትችሉ እሱን በተመለከተ እንግዲህ በመግቢያ ፕሮግራማችን ላይ እንዳልኩት ከፕሮፌሰር አልማርያም ጋራ ሰፋ ያለ ውይይት እናደርጋለን። እሱን ወደ ኋላ ላይ ጠብቁ። እንግዲህ እነዚህን አሁን የተቀስቀስኳቸውን አርስቶች በተመለከተ አስተያየት መልእክት ጥያቄ ካላችሁ በካሁን ጀምሮ በስልክ ቁጥራችን 0819101000 ደውሉልን። እዚህ ያላችሁ የፖለቲካ ድርጅት ተወካዮችም አላችሁ፣ እንደኔ አይነቱ ተራም ኢትዮጵያዊ ያላችሁ ሁላችሁም ስለ ሀገራችሁ ስለ ህዝባችሁ የሚቆረቆሩ ስለሆነ አስተያየታችሁን ስጡ። በአሁኑ ጊዜ ምንም የሚያስፈራ ነገር የለም እስከሚገባን ድረስ።
ያው ምናልባትም አብድ ያው ጠቅሶ ለማለፍ ያክል ባሳለፍናቸው ሁለት ሳምንታቶች አንስተን የነበረው የጋራ ውይይት በተለይ ኢትዮጵያ ውስጥ ያለው ለውጥ ከኢትዮጵያ ውጪ ያለው ዳያስፖራ በተለይ አውሮፓና ዚም ስዊድን አካባቢ ያለን ኢትዮጵያኖች ለውጡን በተግባራዊ መንገድ እንዴት ማገዝ እንችላለን በሚለው ሐሳብ ላይ ተነስቶ ከኤምባሲውም ጋር በተገናኘ ይህንን የለውጥ ሂደት አያይዞ የማስቀጠል ስራ ሂደቶች ግልጸኝነትና ኢትዮጵያ ውስጥ የተጀመረውን ዲሞክራሲያዊ አሰራር እዚህም ያሉ የመንግስት ተቋማቶች ተፈትሸው በዛ መልኩ መታየት አለበት ከሚለው ዙሪያ ጋር የኤምባሲውንም አፕሮች ለማድረግ ኢንተርቪው ለማድረግ ታስቦ የነበረበት ሂደት አለና የደረሰበት ውጤት ምንድን ነው የሚለውንም ለማህበረሰቡ ገልጸ ብታልፍ መልካም ይመስለኛል።
በጣም ጥሩ። ባለፈው ሳምንት በቃል በገባነው መሰረት የኤምባሲውን ባለስልጣኖች ተወካዮች ለማቅረብ ፈልገን አስበን ነበረ። አነጋግረናቸው ፈቃደኞች ነበሩ በዚህ ሳምንት ለመቅረብ። ሆኖም ግን እኛ በአሁኑ ሳምንት በነበረን የሰዓት ጥበት ከፕሮግራማችን ፕላን ስናደርግ በነበረን የሰዓት ጥበት ምክንያት ለሚቀጥለው ሳምንት እንዲሆን ብለናቸዋል። ለሚቀጥለው ሳምንት የኤምባሲውን ባለስልጣኖች ተወካይ እናቀርባለን። በሚቀጥለው ሳምንት በእነሱ በኩል ፈቃደኞች ናቸው። እኛ የጊዜው ሁኔታ ፕላን ስናደርግ ፕሮግራሙን የአሁኑን ሳምንት ፕሮግራም ፕላን ስናደርግ ጊዜው ይጠብናል ብለን ፈርተን ነበር። በተለይ የዛሬውን ሰበር ዜና የሚያቀርቡልን እንግዳችን ይቀርባሉ ብለን ስለነበረ ለማጨናነቅ ጊዜውን ለማጨናነቅ ስላልፈለግን ደውለን ለኤምባሲው ተወካዮች በሚቀጥለው ሳምንት እንደሚቀርቡ ነግረናቸዋል። በሚቀጥለው ሳምንት በቀጥታ ላይቭ ይቀርባሉ።
ቆንጆ። እንግዲህ ምናልባት እሱን ካደረስን ዘንዳ ከዚህ ቀደም ተቋርጦ የነበረ አንድ ፕሮግራም ነበረን መቀጠል አለበት የሚል ብዙ አድማጮች ማስተያየትም ታክሎ ዛሬ ዘውዱ አዲስ ሰርፕራይዝ አለ መሰለኝ።
እንግዲህ ሳምንታዊ ጥያቄ ነበረን ከዚህ በፊትና አንድ አድማጭ ጥያቄውን ወደኛ በማድረስ ዘውትር ይተባበሩናልና ዛሬም አንድ ጥያቄ ወደ ሬዲዮ ክፍላችን ልከውልናልና ያንን ወደ እናንተ እናደርሳለን። እናንተም በስልክ መስመራችን ላይ በመገኘት የጥያቄውን በመመለስ እንድትሳተፉ እንጋብዛለን። አሁን የጥያቄውን መነሻ እናቀርብላችሁ። እንግዲህ ይህ ያስቲራወቀ ዘፈን በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ የሆነ አስተዋጽኦ አለውና ይህ በሆነ ወቅት ላይ በወታደራዊ መንግስት ጊዜ ይሄ ማንኛውም ያቤው ዘፈን ካልሆነ በቀር ሌላ ዘፈን አይከፈትም ነበር። ይሄን አስመልክቶ ይህ ያስቲር ዘፈን አንድ አስተዋጽኦ አለውና ይህ አስተዋጽኦ ምን ነበር ነው? እና ይሄን ጥያቄ በስልክ መስመራችን ላይ 0819100 ላይ የደወላችሁ መልሳችሁን ሰጡ።
ያስቲ ጥያቄው ምናልባት ለአድማጮቻችን ግልጽ ብታረጋ ምንድነው መመለስ ያለባቸው አስተዋጽኦ?
እንግዲህ ይሄ ዘፈን በወታደራዊ አገዛዝ ዘመን ያቤው ዘፈን ብቻ ነበር የሚዘፈነው
ነው። ኢትዮጵያስ የሚፈቀደው በሚዲያ ተቋማት ላይ።
እና ይሄ ታሪካዊ ዘፈን ነው ያስቲራወቀ ዘፈን። በምን ምክንያት ነው ታሪካዊ ሊሆን የቻለበት ምክንያት? ታሪክ አለው ማለት ነው።
እንግዲህ አድማጮቻችን እቺ ሙዚቃ አነች እንግዲህ ለጥያቄ ቀረበችው የዚህች ሙዚቃ ታሪካዊ አስተዋጽኦ ምንድነው በሚል ጥያቄ መጣል። አህመድ ከሻይ ብሬክ ከሄደበት ወጣ ድርድር የመጣውና መልስ ሊሰጠን ነው።
ሷይ መልስ
እንዴት ነው አህመድ መልስ አለ ወይስ እንዴት ነው? እንዳት መልስ ግን አደረ አንዶ
እኔ በመጀመሪያ ደረጃ ይሄ ዘፈን ሲዘፈን አላውቅም ኢትዮጵያ ማን ነበርኩ። አሃ ስለዚህ ምንም ማላቀ በእውነት ለመናገር
አይ እንግዲህ አድማጮቻችን ስልክ ጥሮችም እየመጡ ነው። ከዚህ ቀደም ባሳለፍነው ሳምንትም ባነሳነው ሐሳብ አዳብረም እንሄድበት ጉዳይ ነው የሚሆነው ውጤት እስከምናገኝ ድረስ ያነሳነው በተለይ ዲያስፖራው ኢትዮጵያ ውስጥ ያለው አስተዋጽኦ ምን መሆን መቻል አለበት? ያለውን የለውጥ ሂደት እንዴት ማገዝ መቻል አለብን? በተለይ እያንዳንዱ ኢትዮጵያዊ ከኢትዮጵያ ተሰዶ ባለበት ሀገር ውስጥ የሚኖሩ ኢትዮጵያን መንግስት ወክለው ያሉ የተለያዩ ተቋማትን መሰረት ያደረጉ ስራዎች ላይ እንዴት መሳተፍ ይችላል? መንግስትስ ከኢትዮጵያ ውጪ ላሉ ኢትዮጵያውያኖች ለሚያደርገው ጥሪት እንዴት ቀና የመልስ ለመስጠት የሚችልበት መንገድ መፍጠር ይቻላል በሚለው ዙሪያ ላይ ከዛሬ ሳምንት ያነሳነው ሐሳብ ነበረ። ዛሬ ምን ቀጥልበታለሁ ወደፊትም ውጤት እስከምናገኝበት ድረስ የምንሰራው አበይት ተግባራችን የሚሆነውና በዚህ ጉዳይ ላይ ከዚህ ቀደምም አየር ሰዓትና ድሉን ሳታገኙ ይቆያችሁም አድማጮቻችን እየገባችሁ ምን ማድረግ አለብን? እንዴት መቀየር አለበት? እንዴት መለወጥ አለበት? የሚለው በተለይ ደግሞ ትረስት ፈንድ የሚባለው ተቋቋመው አለ በኋላ ከዚህና በኋላም ለአድማጮቻችንም የምናቀርበው ሁኔታ አለ እንግዶችና አዘጋጅተናል እና ከነሱ ጋር ምን እናረጋው ሂደት እንዴት ተደራሽ ማድረግ እንችላለን? በተለይ በስዊድን ሀገር ውስጥ ይሄንን መንግስትን ተቆየ ስራዎችን ያሳለጡ የሚሰሩ ተቋማቶች ምን እየሰሩ ነው? እንዴት እስከነሱ ጋር አብሮ መስራት የሚቻልበት ሂደት አለ? እስከዛሬስ በምን ሂደት ነው ያሉት? ሚሉትንም አብረን እናይበት ምን ፈትሽበት ጊዜዎች ይመጣሉ። ከዚህ ቀደም በነበረው ኢንተረስትና ፍላጎት መሰረት እንግዲህ የምናይበትና ምን ሄድበት ሁኔታዎች አሉ። አድማጮቻችን ሐሳባችሁን ስጡን። ጥያቄው ተጠይቋል። እንግዲህ ያስቲራወቀ ሰኞለት የሚለው ዘፈን ነው። ብዙዎቻችሁ እንግዲህ የገል የየራሳችሁ ትውስታ ይኖራችኋል ተብሎ ይታሰባልና ይሄ ነው ወደ መጀመሪያው ሐሳብ ተመለሰን سنመጣ እንግዲህ አህመድም እንደመንደድራ የሰጠን ከዚህ ቀደም በኢትዮጵያ ደህንነት ውስጥ እንግዲህ ሰውሩ መንግስት የሚለውን አቋቁሞ ብዙሃኖችን በሰባዊ መብት ረገጣ ወይም የሰባዊ መብት በማሳጣት ብዙሃኖች ላልተገባ ድርጊት በሚዲያም በተቋማቶች ለህዝብ ነገር የማይችሉ ብዙ አጥያቶች እንዲሰሩ ኢትዮጵያ ውስጥ ትክክለኛ ስርዓትና ዲሞክራሲ እንዲመጣ የጠየቁ ሰዎች ለስርዓቱ አደጋ ናቸው በሚል ሰበብ ከፍተኛ ኢሰባዊ ድርጊት ሲፈጽሙ የቆዩትና በከፍተኛ ሙስና ስራም የሚጠረጠሩት እንግዲህ ጌታቸው አሰፋ መንግስት ለፍርድ ለማቅረብ ጥያቄ ቢያቀርብም ከሄደው ከተመሸጉበት አካባቢ ወጥተው መገኘት አልቻሉም። ይሄን ተከትሎም እንግዲህ አሜሪካ ውስጥ የተወሰኑ እንቅስቃሴዎች ነበሩ። በተለይም ሴናተር ኮፍማን ኤችአር 128ን መሰረት አድርገው የአሜሪካ መንግስት የጌታቸው አሰፋ ጉዳይ በአጽንኦት እንዲመለከተውና በተለይም ከአሜሪካና በዛ አካባቢ ያሉት ንብረት ከሱ ጋር በተያያዘ ያሉ ንብረቶችን እንዲያግድ እና ጉዳዩን እንዲከታተል ጥያቄ አቀርበው ነበርና ከሱ ጋር በተያያዘ እንግዲህ አሜሪካ ስቴት ዲፓርትመንት የመልስ ደብዳቤ የጻፈበት ሁኔታ አለ። ብዙዎቻችን በተለያዩ ማህበራዊ ሚዲያዎች ላይ ያየነው መረጃና ጉዳይ ነው። በቀናነት ተቀብሎ ጉዳዩን አጽንኦት ሰጥቶ እንደሚከታተለው መረጃ የሰጠበት ሂደት ነው ያለውና እንግዲህ ክልል አንድ ውስጥ ቢመሽጉም ከዛ ክልል ውጪ ወጥተው እነዚህ ሰዎች ከዚህ ቀደም ሲሰሩ የነበሩት ኃጢያት ሲያሳዳቸው እንደሚኖርና ነጻነት እንደማያገኙ እንዲሁም በህግ ጥላ ስር እንደሚውሉ ፍንጭ የተሰጠበት ሂደት ነው። ሁላችንም መታገል ያለብን በዚህ አጋጣሚ በተለያዩ ዓለም ላይ ያለ ነው። ያንዳንዱ ኢትዮጵያዊ ኢትዮጵያ ውስጥ ኢሰባይ ድርጊት ሲፈጽሙ የነበሩ ኢትዮጵያን መዝብረው ራቁቷን ሲያስቀሩት የነበሩ ሰዎች መሸሸጊያ እንዳይሆኑ ሁላችንም እንደዚህ አይነት ጠንካራ ስራዎችን መስራት ይተበቀናልን የሚለውም አንዱ መልእክታችን ነው የሚሆነው። ወደ ሁለተኛው ሐሳብ سنመለስ እንግዲህ አህመድ ቀድመ ያነሳው ሐሳብ አለ። ኢትዮጵያ ውስጥ ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ ከ81 አካባቢ ሆኑ የተለያዩ ፓርቲዎችን ሰብስበው በመጪው ምርጫና አጠቃላይ ሂደቱን በተመለከተ የጋራ ውይይት ያረጉበት ሂደት ነው የነበረውና ምናልባት ተከታትለውም ከነበረ የተወሰነ ሐሳብ ለአድማጮቻችን ብታደርስልና በዛ ጉዳይ ላይም ብናወሳስ እንዴት ነው 81 ፓርቲ ይዘን ሀገር የምንመሰርተው የሚለው ጉዳይ አለ አሳሳቢ ነው። ዶክተር አብይም በጊዜው በውይይቱ ላይ እንዴት አድርገን ነው ብለው ያነሱት ሐሳብም አለ። ሰብሰብ ብንል ጠርቀም ብንል ቢያንስ ኮመን ምንድነው የጋራ ሴቶቻችን ላይ ተስማምተን በውስጥ ደግሞ የሚያለያዩንን ደግሞ በውይይትና የእያንዳንዳችን የግል የቤት ስራ እየወሰድን እየፈታን ጠርቀም ብለን ሶስትም አራትም ብንሆን ጠንካራ አቅም መፍጠር እንችላለን። እኔም በግሌ ከእናንተ ጋር አብሬ ለመስራት አልቸገርም እና እንዴት ነው ብለው ያወያዩበት ሂደት አለና እንግዲህ የነበረ ለአየር ቀርቧል ለማህበረሰቦች እንዲያዩት በተለያዩ ሚዲያዎች ላይ ቀርቧልና እንዴት ምን አየህ ምን ታዘብክ?
ነገሩ አይ ቲንክ ፕሮፌሰር መስፍን መሰሉኝ ሁሉም በኪሱ ዘውድ አንዳንድ ዘውድ ይዞ ቁጭ ብሏል ያሉት ቢጤ ነው። ሁሉም ለሀገር የሚጠቅም ስራ ምንድነው ብለው ሳይሆን ለኔ ምን ይጠቅመኝ በየትኛው በኩል በየትኛው መሰላል ነው እኔ በመሰላል ተፈናጥጬ የሆነች ቦታ ማገኘው የሚሉ ይመስላሉ እንጂ እስቲ 81 ፓርቲ 81 ድርጅቶች አለማፈራቸው ራሱ ያንዳንዱ ህዝብ መሃል ገብቶ ማያቅ ህዝብ አደረይቶ ማያቅ ዝም ብሎ ስም ያወጣ የፓርቲ ስም ያወጣና ወይ ድርጅት ስም ያወጣና አንድ ሰው ለሰው ሶሶ ይሆኑና ይጣራሩና ድርጅት ነን ይላሉ። ይሄ ለኢትዮጵያ ህዝብ ወይም ለኢትዮጵያ አስቦ ሳይሆን ራሳቸው በቃ አለ አይደለም ድሮ ልጅ ሆኜ ትዝ ይለኛል እግር ኳስ በጣም ወድ ነበርና ሰፈር ውስጥ የሰፈር ቡድን እናቋቁማለን ልጆች ተሰብስበን እንዴ እንሰበሰብና የአስር ሳንቲም ትንሽ ሳጥን ነበረች ትዝ ይለኛል ውስጧ ገንዘብ ትከታል በአስር ሳንቲም ትገዛታል እንደ ባንክ ነገር ነች። በሷ ልጆች እንሰበሰብና እየተሰልፈን የሰፈሮቻችንን ሰዎች መንገድ ላይ እየጠበቅን በመኪናም ሲገቡ ምን እርዳታ እንጠይቃለን ምንድነው ቡድን አቋቁመና እንላለን ተወርዋሪ ኮኮብ ምን በልጅነት ምናምን ይያርን ስምን ሰጥና እግር ኳስ ቡድን ነው። ከዛ ያችን ያገኛትን ገንዘብ ማሊያን ገዛለን እግር ኳስን ገዛለን ባንድ ብር የላስቲክ ኳስን ገዛለን ከዛ እንራገጣለን ትንሽ እንቆና እናፈርሰዋለን። አሁን እንደገና ተመልሰን ደግሞ ሌላ እናቋቁምና እንደዚህ ይሄድን የሰፈሩን ሰው የሰፈሩ ሰው ደግሞ ከድሩይነት ከዋሉልን ግድ የለም ይሉና 10 10 ሳንቲም አንድ አንድ ብር 50 ሳንቲም ይወረውሩልናል እዛ ሳጥን ውስጥ ይከቱልናል። ዩ ኖ እናቋቁማለን እናፈርሳለን ግን ቋሚ የሆነ አላማም ሆነ ፍላጎት የለንም ጀስት ጊዜ ለማሳለፍና የምናገኛትን ገንዘብ ተሰብስበን ትርፍ ከተገኘ ፓስቴን በላለን ዩ ኖ እንደዚህ እንደዚህ ለራሳችን ጥቅም ብቻ ነው እንጂ ያንን የእግር ኳስ ቡድን አቋቁመን ለውጥ እንዲያመጣ ባካባቢው ምን እንደን አልነበረ ያ ይሻል ነበር እንደ ከነዚህ ፓርቲዎች እንደውም አውሳስበው እኛ በልጅነታችን ምን እናደርገው ይሻል ነበር። እስቲ 81 ድርጅት አቋቁሞ እስቲ ኢትዮጵያዊው ራሱ ህዝቡ ራሱ እንዴት ሊያውቃቸው ይችላል? ምን አለ ተመሳሳይ ዲኖሚኔተር የሚያገናኛቸው ነገር ፈልገው ተቀራርበው ለሀገሪቱ የሚያስቡ ከሆነ ማለቴ ነው ተቀራርበው በሉስቲ በዚህና በዚህ እንስማማለን ከናንተ ጋር በዚህ በዚህ ከናንተ ጋር እንስማማለን ይሄንን አብረን እንስራውና ለህዝቡ የሚቀለዋል አሳባችንም ተቀባይነት ያገኛል ብለው ቢነጋገሩና መንግስትም ሌሎችም ተቃዋሚዎች ህዝቡም ሲሪየስሊ እንዲወስዳቸው አለበለዚያ የንትን ድርጅት ይያሉ በወያኔ ግዜ ምን ነበርንቱን አንድ ኮመን ዲኖሚኔተር ነበርው ስሙ የምናምን ዴሞክራቲክ አንድ ነገር በቃ ስም ብቻ ነበር የሚቀያየረው ወያኔ ሲፈጥራቸው እነዚህን የነበሩ ድርጅቶች አሁንም ግማሾች አሉ መሰለኝ ቀልድ ሆኗል ዝጅት እኔ ድርጅት አለኝ ብለ ሄደ ቁጭ ብለ ምን ለመሆን ነው ህዝብ ሳታነጋግር ህዝቡን ሰብስበ ስለ ድርጅት አንድኛው ድርጅት እኔ እንኳን እንንጃ እንደውም አንድ ከዚህ በፊት ያነሳሁት ነጥብ ነበር እኔ ከመያሳስበኝ አንዱ ይሄ ያሁኑ ምርጫ መተላለፍ አለበት ከመልበት አንዱ ምክንያት እነዚህ ድርጅቶች ህዝቡ ውስጥ ገብተው ህዝቡን ካላስተማሩ ካላስተዋወቁ አላማቸውን ካላነቁ ምን ካሉ ካላሉ ምንድነው ምርጫ የሚደረገው ባሁኑ ጊዜ ሰላም በለለበት ሀገር እዚህ ምርጫ ለማድረግ ምንድነው የሚያስፈልገው ተመራጭ ሄዶ ለመራጩ ማስረዳት መቻል አለበት አላማውን የእኔን ብትመርጡኝ ይሄን አረግላችኋለሁ ከዛ በኋላ እነቱን ያድርግ ህዝቡ ነው የሚፈትሸው በጥያቄዎች ያፈቷል ግን ያንን ለማድረግ ደግሞ ምን ያስፈልጋል ሄዶ ለማስረዳት ለህዝቡም ተሰብስቦ ለማዳመጥ ሰላም ያስፈልጋል ኢትዮጵያ ውስጥ ቆሆን አንዳንድ አካባቢዎች በተለይ እንኳን የፖለቲካ ድርጅት አላማን ይዘህ ገለጻ ልታረግና ህዝብ እንዲመርጥ በተለያየ ቦታ ለመነቃነቅ ቀርቶ ከምትኖርበት አካባቢ ወጣልኝ ልቀቅልኝ ልክ መሬቱንና አካባቢውን ምንድነው ስኮትኩቶ ውሃ ጨምሮ ምን ብሎ የሰራው ይመስል you know ማንንም ያችን መሬት ይዟት የሚሄድ የለም ሲሞት እኔ ምን አይነት ጭንቅላት እንዳለው አላቅም ያንዳንዱ ወጣልኝ የሚለው እንደዚህ አይነት ሲቹዌሽን ባለበት ሁኔታ ምርጫ አድርጉ እናደርግ ማለት ቀልድ ነው ማን ነው ይሄንን ሊቸኩል የሚችለው ምርጫ እንዲደረግ በአሁኑ ጊዜ እውነት ለኢትዮጵያ የሚያስቡ ድርጅቶች ወይም ለህዝብ ጥቅም የሚያስቡ ድርጅቶች ሊሆኑ አይችሉም በእኔ እምነት የኔ እምነት ነው ምን አይነት ድርጅቶች ናቸው በአሁኑ ጊዜ እንደምናየውና እንደምንሰማው የብሔር ድርጅቶች በየአካባቢው ጠንከር ብለዋል ሶ እነዚህ ጠንከር ያሉ ድርጅቶች ቶሎ ምርጫ ተደርጎ ሌላው ሳይገባባቸው እነሱ ራሳቸው ያችን አካባቢ በቁጥጥር ስር ለማድረግ ስለሚፈልጉ ነው ያ ደግሞ ለአጠቃላይ የኢትዮጵያ ህዝብ ማሰብ አይደለም ለቀበሌህ ለመንደርህ ለዘር ለጎሳ ያ ደግሞ ኢትዮጵያን አይመሰርትም ኢትዮጵያ የ80 በላይ የሆኑ ብሔር ብሔረሰቦች ሀገር ነች ሁሉንም የሚጠቅም ስራ መስራት መቻል አለብን ስለዚህ እነዚህ 80 የተብለው እኔ ደነገጥኩኝ 80 ዶክተር አብይ ራሳቸው ምን እንደሚሉ አላቅም 80 ድርጅቶች ሰምተዋቸው ማያውቁት ዛቁጭ ሆነ የዚህ ድርጅት ወካይ ነኝ የዚህ ድርጅት ወካይ ነኝ ብለው ሲቀመጡባቸው ምን እንደሚሉ ፈጣሪ ይወቅ
አኔ ምናልባት አመድ ሁለት ነገሮችን ማየት ያስፈልጋል ብዬ ነው ማስበው እኔ 81 ንም ያክል የተለያዩ ፓርቲዎችን ማቆም የሚችል ፍላጎት አለ መንግስት ህዝብን የማገልገል ፍላጎት አለና የህዝብን የማገልገል ፍላጎት ካለ በአንድ ተቀራርቦ ደግሞ በተሻለ መልኩ ህዝብን ለማገልገል ያላቸውን ሪሶርስ እኔ 81 ፓርቲ ያለው ሪሶርስ ብዙ ነው በተወሰነ መልኩ በሚያቋጠር ቢችል ቀድም እንዳለው የጋራ ሚስማሙበትን ሐሳብ ይዘው ልዩነታቸውን ደግሞ በረጅም ጊዜ የሚሆን አጭር ጊዜ ወስደው በመወያየት የስልጣን ወንበር ላይ ከመቀመጥ አባዜ ተላቀው ህዝብን የማገልገል ፍላጎት መሰረት አድርገው የራሳቸውን የፖለቲካ ፕሮግራም ሸጣው ለማህበረሰቡ ለመመረጥ በጋራ ሚስማሙበት የስራ ሂደት ቢያንስ ፓርቲ የመመስረት ስነ ልቦና ወይም ፓርቲ መስረት ፍላጎቱ ካለ በጋራ ተስማምቶ የመስራት ፍላጎቱ ከባድ ይሆናል ብዬ አላስብም
ያንተ አመለካከት ምኑ መሰለ ኦፕቲሚስቱ ነው 81 ድርጅቶች ትልቅ ኃይል አላቸው ያልከው ኦፕቲሚዝም ተነስተህ ነው እነዚህ ልጆች አባል አላቸው ከሚለው ነው እኔ ደግሞ አይመስለኝም ኢትዮጵያ ውስጥ ባለው ፋክት ሪያሊቲው መሬት ላይ ያለው ግን just የተወሰኑ ሰዎች ተሰባስበው ስም ይሰጡና አለቀ ምናልባትም ቢሮም ያላቸው ጥቂት ሊኖሩ ይችላሉ just ስሙን ነው የሚይዙት ማህተም ይዛሉ that's all ያ ኃይል አይደለም አንድ ድርጅት አንድ ፓርቲ ኃይል አለው የሚባለው ህዝቡ ውስጥ ገብቶ ህዝቡ ሲያውቀው ለህዝብ የሚፈልገውን ሲያስረዳ ህዝቡን ተቀብሎ እንትን ሲለው አባል ሲኖረው ነው እንጂ ዝም ብለህ 80 ድርጅት ምናቸው አንተ ዚያ ሬዲዮ ከመስራት ከጀመር ቆይታል ምታቃቸው ድርጅቶች ትራውል 80 ድርጅት ቀርቶ አያ ትጠራለህ አስተጣራል
እኔ ምንድነው በመንግስት ደረጃ ታውቀው እውቀና ተሰጥቷቸው
ይታቸው እኮ ነው የኔ አባባል እነዚህ መንግስት ቢመዘግባቸው 10 ጊዜ ምንም ኃይል የላቸውም ዝም ብለው ብቻ እስቲ ሎተሪ ከደረሰኝ ልወዳደርና በኢትዮጵያ ተመቀለድ ነው
ያ በእኔ ያሳሰብ እኔ ይመስለኛል መንግስትም ልጓማ በጀት ይኖርበት ዲሞክራሲያዊ መንገዱ መጠበቅ አለበት የሁላችንም ትግል መድረክ ነው ሁሉም ሰው በነጻነት የሚከተለው ነው የፖለቲካ ፕሮግራም ሆነ ሐሳብ በነጻነት ማንቀሳቀስ ይገባል ግን ምርጫ ቦርድም ወደ ምርጫ ሲመጡ ሊያስቀምጠው የሚገባው መሰረታዊ ምንድነው ማሟያ ወይም በእንግሊዝኛው ክራይቴሪያ የሚባለው መሰረታዊ ነገር የግድ መኖር መቻል አለበት አንድ ሰው ፓርቲ የማቆም ፍላጎት ስላለው ብቻ ሁለት ሶስት ቀን ተሯሩጦ አንድ ቢሮ ይዞ እንደ ንግድ ፍቃድ የሚያወጣበት ሁኔታ ከመጣ አገራችን ቀድም እኔ በዚህ ሁኔታ ላይ እውነት ለመናገር አመድ የአርበኞች ግንቦት ሰባትን አመራር የሆኑት ዶክተር ፕሮፌሰር ብራኑ ከኢቢሲ ጋር ያደረጉት ኢንተርቪው ላይ ያነሱት ሐሳብ መሰረታዊ ነው ኢትዮጵያ ውስጥ ቀድሚያ ሊሰጥ የሚገባው አስተማማኝ ሰላም ማረጋገጥ ነው
ትክክል
ከዚህ ቀጥሎ ደግሞ በምርጫ የሚሄዱት በተለያዩ ፓርቲዎች ያላቸው ቁመና መፈተሽ መቻል አለበት
እኔ እኮ ምለው ምርጫ ስትሄድ እኔ ተራ ኢትዮጵያዊ ነኝ ልበል ለመምረጥ የምፈልገውን አዳምጬ ግራና ቀኝ አይቼ ኋላ ፍቴን አይቼ የቱ ነው የሚጠቅመኝ የቱ ነው የሚሻለኝ ብዬ በራሴ እንትን እንድመርጥ ነው እንጂ የምፈልገው ከፊት ለፊቴ ሆኖ ጦር ይዞ የታባክስቲ ሱንት መርጥና እኔን ካልመረጥ ይያለም ያስፈራራኝ ሰው ካለ ምርጫ አይደለም ያ ምርጫ ሊደረግ የሚችለው ሰላም ሲኖር ነው ሰላም ሰላም ኢትዮጵያ ውስጥ ሁሉም ሰው መብቱን በደንብ ያለ ገደብ መጠቀም ሲችል ማለት ለመምረጥና ለመመረጥ በሚያስችልበት ሁኔታ ላይ ስንሆን ነው ገደብ ላልከው የስ ገደብ መቆም አለበት ገደቡ ግን መሆን ያለበት ምንድነው ፓርላማ ለመግባት ኦፍ ኮርስ እኛ አገራችን ውስጥ ነገሮች ሁሉ የተዘበራረቁ ስለሆነና ሁኔታው ሰላም የሚፈልግ ስለሆነ ነው እንጂ ማንንም ተነስተው እዚህ ሀገርም እንደሚደረገው ፓርቲ መስርቻለሁ ማለት ይችላል እኛ ግን የኔ አባባል ግን ምንድነው ለሀገር ከመአሰብ ለህዝብ ከመአሰብ ሀገሪቱ ያለችበትን ችግር አይቶን አውጥቶና አውርዶ ይሄን ችግር እስከምንወጣ ድረስ በጋራ እንስራ ከሚለው አንፃር ነው እንጂ ኦፍ ኮርስ ማንንም ተነስተው ፓርቲ አለኝ ብሎ መወዳደር ይችላል ከዛ በኋላ ግን ፓርላማ ለመግባት የተወሰነ ፐርሰንት ሊኖረው ይገባል ስዊድን ውስጥ ለምሳሌ ፓርላማ ለመግባት 4% ያስፈልጋል ማንንም ተነስተው ይቅርታ መወዳደር ይችላል ግን ፓርላማ ለመግባት 4% ያስፈልጋል እኔ ያ መብት ይከልከል አይደለም ብለው ማንንም ተነስተው ይወዳደር አይደለም ብለው እኔ የምለው ግን ምንድነው የሀገራችን ችግር ታሳቢነት ተወስዶ ያለው ሁኔታ የሰላሙ መደፍረስ ሁሉ ነገር ታይቶ እስቲ ህዝቡንም ግራንዳና ጋባው 80-50 ከመሆን እንሰባሰብና ጥቂት ይበዛ 4-5-10 የተለያየ አጀንዳ ካለን እሱን ለህዝቡም እንዲቀለው በጋራ እንስራ ለማለት ነው እንጂ የዴሞክራሲክ መብትንማ ተወሱን ለጊዜው በጋራ ሰላምን አምጥተን በጋራ ተሳስበን የጋራ የሆኑ ዲኖሚኔተሮች አማካኝ እንትኖች ካሉን እነሱን አሰባስበን አትሊስት ለአሁኑ ምርጫ አሁን እኔ ይተላለፍ ነው ምለው ሰላምስ ሙሉ ለሙሉ እንትን እስከሚል ለዛ ምርጫ የተወሰኑ ድርጅቶች ተስማምተው አንድ ላይ ሆነው ህዝቡን ይቀርቡት ነው የኔ አባባል ይሄ ነው እንጂ ኦፍ ኮርስ ማንንም መመረጥ ሳይ ማንንም ግድም መብት መገደብ አይደለም
እውነታውም እኮ አሁን ለውይይት ቢጠራም ለመግባባት እንኳን ያልተቻለበት ሁኔታ ነው የተፈጠረው ዶክተር አብይም በተናገሩት መሰረት የቤት ስራም የተሰጠው ያንዳንዱ ፓርቲ በቀጣይነት ማን ያወያይ በሚለው የምርጫ ቦርድና እነሱም ከፓርቲዎችም የሚያምኑባቸው ተለልክ ሰዎች የሚሏቸው ሰዎች ለምርጫ ቦርድ ሰጠው በአንድ ላይ ያንን ነገር እንዲሰራ ግን ያንዳንዱ ፓርቲዎችም በምንስ እንወያይ ምንስ ውጤት እናምጣ በቀጣዩንስ ምርጫ እንዴት እናርገው መቼ እናርገው አሁን ባለው ጊዜ መሰረት ይሰራ ወይስ ጊዜ ወስደን ሰርተንበት ወደ ትክክለኛው መስመር ገባን በኋላ እንስራ በሚለው ላይ እንወያይ በሚለው በእንግዲህ በቀጠቀጠሩ የተለየበት ሁኔታ ነው ያለው እንግዲህ እኛም መክራችንም ሆዳቸውን ሰፋ አርገው
ትክክል
የግል ፍላጎትና ፓርቲን ስናቆም ልናደርሰው ከምንችለው ሐሳብ ይልቅ እንደ ሀገር ያችን ሀገር ሊገነባት ካለንበት ማጥስ ሊያወጣት የሚችል ልንሸጠው የምንችለው ሐሳብ ይዘን እንምጣ ነው 81 ሆኖ አገር መገንባት ከባድ ይሆናል። አንድ ሆኖ ተስማምቶ ተቻችሎ ግን ትልቅ ነገር መስራት ይችላልና መልእክታችንም ያ ቢሆን ነው። ምናልባት በዚሁ ወደ ሰበር ዜናችን ሄደ እንዴት ነው
ዘውዱ? አይ ቲንክ ሰዓቱም እየደረሰ ዜና ፕሮግራሙ እየደረሰ ስለሆነ እንግዲህ ሰበር ዜና ዶክተር አብይን በሚመለከት አለን ብለናል። አዎ አለን። ግን ሰበር ዜናችንን ዛሬ ሊያቀርቡልን የነበሩት የተከበሩ አንደርስ አስተርበሪ ነበሩ። እሳቸው በድንገት እንግዲህ እንደደረሰኝ አሁን ተደውሎ በድንገት ሆስፒታል ገብተዋል። ለሳቸውም ምንድነው መልካም
ማዛብ ጤናውን ይስጣቸው
ፈጣሪ። በቅርብ እናቀርባቸዋለን ብለን ተስፋ እናደርጋለን በሬዲዮናችን። አድማጮቻችንም ለሳቸው መልካም ምኞት እንደምትገልጹ ተስፋ እናደርጋለን። ሰበር ዜናው ዶክተር አብይን የሚመለከት ነው ብያለሁ። ዶክተር አብይን ይመለከታል።
እንግዲህ ባለፈው አንተ እንዳልከው 100 ነው ያልከው አፍሪካ ውስጥ ተጽዕኖ ፈጣሪው እዚህ ደግሞ መጥተው የፈጠሩት ተጽዕኖ
አለ ማለት ነው። በአለም ደረጃ በአፍሪካ ደረጃ ኒው አፍሪካ የሚባል መጽሔት አለ፣ የቆየ መጽሔት። እሱ በየአመቱ ያወጣል የአፍሪካን ተጽዕኖ ፈጣሪ ሰዎች በሚል እነ መሐመድ ሳላህ የጂፕሱ እግር ኳስ ተጫዋች፣ ሌሎችም ከፕሮፌሽናል እግር ኳስ ተጫዋቾች፣ ከሙዚቀኞች፣ ከአርቲስቶች፣ ከፖለቲከኞች፣ ከሁሉም ነው። ከዛ ውስጥ ዶክተር አብይ ከመቶ አሉበት። እንዳውም እሳቸው ዋናው ሆነው በዋናው በመጽሔቱ እንትን ላይ ወጥተዋል።
አኔ ግን ሰበር ዜናችን ከዜና በኋላ እናርከው እንዴ?
አይ ሰበር ዜናውን ጊዜ የሚኖር አይመስለኝም። ከዜና በኋላ እናርከው
ምን ዘጋስን ይቆያ አድማጭ።
አይ ግደለም ቃላችንን እንጠብቅ። እንግዲህ ሰበር ዜናችን አድማጮቻችን ዶክተር አብይን የሚመለከት ነው ብለናል። ዶክተር አብይ የኖቤል ሽልማት ተመራጭ እንዲሆኑ በአንደርስ አስተርበሪ የተከበሩ አንደርስ አስተርበሪ በኩል እና በተወሰኑ ኢትዮጵያውያኖች ስዊድን በሚኖሩ ኢትዮጵያውያኖች በኩል የተደረገው ጥረት ተሳክቶ ባለፈው ሳምንት ለኖቤል የኖርዌይ የኖቤል ስቲፍተልሰን ኮሚቴ ጥያቄው ተልኮ ደብዳቤው ተልኮ የኖቤል ኮሚቴ በኦፊሻል ደረጃ መልሱን ልኮልናል። ዶክተር አብይ አህመድ የኖቤል ሽልማት የ2019 የኖቤል ሽልማት ተወዳዳሪ ናቸው። ከዛሬ ጀምሮ ኢትዮጵያኖች በኦፊሻል ደረጃ ለዶክተር አብይ ኖቤል ሽልማት አሸናፊ እንዲሆኑ ለማድረግ የተቻላችሁን ሁሉ ማድረግ ትችላላችሁ። ሰበር ዜናው ዶክተር አብይ በኦፊሻል ደረጃ ደብዳቤው ደርሶናል የተቀበለው መሆኑን የኖርዌይ የኖቤል ሽልማት ዶክተር አብይን ለ2019 የታጩበትን ደብዳቤ ደርሶናል። እንግዲህ በሚቀጥሉት ሳምንታት ይሄን በተመለከተ ከተከበሩ አንደርስ አስተርበሪ ጋር ውይይት እናደርጋለን። ሰበር ዜናው ዶክተር አብይ በኦፊሻል ደረጃ የኖቤል የሰላም ሽልማት ተመራጭ ወይንም ደግሞ ተፎካካሪ፣ በሳቸው ቋንቋ ተፎካካሪ ነው ማለት ተፎካካሪ እንደሆኑና ያንን የኖርዌይ ኖቤል ሽልማት የተቀበለ መሆኑን በደብዳቤ አረጋግጦልናል።
ምናልባት አመት ለውድድር የቀረቧቸው አብሯቸው ያሉት መረጃው አለ?
ለጊዜው የለኝም። ሰማቸው አሉኝ፣ ግን ፋክቱን እጄ ላይ እስከሚገባ ድረስ ባልናገር ጥሩ ነው። ግን አንዳንድ የሚነገሩ አሉ። ለምሳሌ የአሜሪካው ፕሬዚደንት አሉበት እንደሰባውት ከሆነ እንግዲህ ምንድን ነው መሰለ ችግሩ፣ ማንም ሰው ማቅረብ አይችልም። የኤምባሲ እና የኤምባሲ አልኩኝ የፓርላማ ሰዎች መሆን አለባቸው። አንዳንድ ፕሮፌሰሮች፣ በተለይ ደግሞ ፕሮፌሰር ሲሆን ሂውማኒዶሪያን የሚባለው እንትን ላይ ያተኮሩ የሂስትሪ ይሄ ቴክኖሎጂ ምናምን አለ ሂስትሪ ሂውማኒቴሪያን ሰብጀክቶች አሉ አይደል? ሂስትሪ፣ ላንጉዌጅ ወዘተ። በሱ የዩኒቨርሲቲ ፕሮፌሰሮች ወይንም ደግሞ የድሮ የኖቤል ሽልማት የተሸለሙ ሰዎች እንደዚህ ሚኒስትሮች፣ ባለስልጣኖች፣ ትልልቅ እንትሮች ናቸው ማቅረብ የሚችሉት። ያንን እንግዲህ የተወሰኑ ስቶክሆልም ያሉ ኢትዮጵያኖች ከተባብረው ከተከበሩ አንደርስ አስተርበሪ ጋር ላለፉት ከባለሳሳት ወደ 2 ወር ሳይሆን አይቀርም ሰርተው አቅርበን ማን ነው ቀርቦ የኖርዌሉ አጥንቶ ተቀብሎ አጽድቆታል። ይሄ ነው እንግዲህ ያለው።
ያው ምናልባት እንግዲህ አድማጮቻችን በቀጣይ ሳምንታቶች እንደ ማሟያ ክራይቴሪያ ምንድነው የሚባለው እንደ ማሟያ የቀረበበት ሐሳብ ዶክተር አብይ በሰላም መመረጥ አለባቸው ካለን ሰዓት ማንዘር በቀጣይነት እንትላለን። ማህበረሰቦችም
ያንን በሚከተለው ሳምንት ያልንበትን ምክንያት ዶክመንቱን እንዳለ ለማቅረብ እንችላለን። ለምን የማን ነው እዚ ስዊድን ያለው በተከበሩ አንደርስ አስተባባሪ በኩል የተባበረው ኮሚቴ ለምን ዶክተር አብይን ለዚህ ሽልማት ብቁ ናቸው ብሎ እንትን እንዳለ በሚከተለው ሳምንት ማቅረብ እንችላለን እናቀርባለን።
እንግዲህ አድማጮቻችን ድጋፍ ያስፈልጋል። በቀጣይነትም እኛም ለመደገፍ አለበት የሚለው ሐሳቦችን ጎን ለጎን እናነሳው ነው የሚሆነው። እንግዲህ አንዱ ከኢትዮጵያ ውጪ ያለው ኢትዮጵያዊ አንዱና ዋነኛው ስራ በተለይ ለቴክኖሎጂ ለመቅረብ የተሻለም ከመሆኑ አንፃር በዚህ ካምፔን
የሚገርምህ ሰዎች የተወሰኑ ሰዎች ሊጠቀሙበት ፈልገው ነበር። ባለፉት አመት ባለፉት ወራት ውስጥ በየፌስቡኩ በየምኑ ድምጽ ስጡ ያሉ ይገርመኝ ነበር። ገና ሳይ ኖሚኔት ሳይደረጉ ሰው በዚህ በፌስቡክና በምናምን ላይ ገንዘብ ይገኝበታል መሰለኝ ድምጽ በሰጠ ቁጥር እንደሱ ያደረጉ ህዝቡን ግራስ ያጋቡት ነበር። አሁን የኢትዮጵያ ድምጽ ሬዲዮ የዶክተር አብይ ኖሚኔሽን ትክክለኛ መሆኑንና በርግጥ የቀረቡ መሆናቸውን መልሱም ከኖቤል ኮሚቴው የደረሰን መሆኑን በግልጽ እናገራለን። ኢትዮጵያዊ አሁን ድጋፉን ይስጥ ሳቸውን እንዲመረጡ።
አሁን በሚቀጥለው እንግዲህ እንዴት በምን ሚሉትና ዝርዝር
እንመለስበታለን።
አይ ሆፕ እንግዲህ ተስፋለኝ አንደርሽም ይኖራል። አሁን ወደ ዜና ሰዓታችን እየተቃረብን ነው። እንግዲህ መሸጋገሪያ ሙዚቃችንን ሰምተን ወደ ዜና ወጃችን እንሄዳለን። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
ሳቶናል ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ መንደሮች በተነሳ ግጭት በርካታ የፖሊስ አባላትና እንዲሁም ነዋሪዎች መገደላቸው ተገለጸ። የኦሮሚያ ክልላዊ መንግስት ኮሙኒኬሽን ቢሮ እንዳስታወቀው በምስራቅ ወለጋ ሊሙ ወረዳ በተከሰተው ግጭት ከፍተኛ የንብረት ውድመትም ተከትሏል። ስልጣን ያላግባብ ሲጠቀሙ የኢኮኖሚ ዝርፊያ ሲያካሂዱ የነበሩ ይህ ጥቅማቸው ከእጃቸው ወጣ አካላት ትግሉን ወደ ኋላ ለመመለስ በሁሉም ስፍራዎች ግጭት እንዲከሰቱ እያደረጉ ነው ሲልም የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አስታውቋል። ኦዴፓ ሰሞኑን ባደረገው አስቸኳይ ስብሰባ እነዚህ ኃይሎች በሰው ልጅ ላይ መፈጸም የሌለባቸውን አሰቃቂ ወንጀሎች እንዲፈጽሙና ዜጎች ከቤት ንብረታቸው እንዲፈናቀሉ በማድረግ የክልሉን ሰላም ለማደፍረስ እየሰሩ ነው ብሏል። በሁለቱ ክልሎች አዋሳኝ አካባቢ የተነሳው ግጭት ከ100 በላይ ሰዎችን ሕይወት አጥፍቶ በመቶ ሺዎች ማፈናቀሉ መረጋጋት አልቻለም። ሰሞኑንም እንደተሰማው ቁጥራቸው በርካታ የሆኑ የኦሮሚያ ፖሊስ አባላት ተገለዋል። ሰላማዊ ሰዎችም ሕይወታቸው እንዳለፈ ተዘግቧል። የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ እንዳስታወቀው ምስራቅ ወለጋ ዞንና በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢ የተፈጠረው ግጭት የሰው ሕይወትና ንብረት ጉዳት ላይ ከፍተኛ ጉዳት ደርሷል። ቢሮው የደረሰው ጉዳት በቁጥር ሳይገልጽ ዝርዝር መረጃ በቅርብ ይፋ ይደረጋል ብሏል። የተለያዩ መረጃ ምንጮች እንደሚያመለክቱት ደግሞ የተገደሉት ፖሊሶች ቁጥር በትንሹ 17 ይሆናል ተብሏል። ከ15 በላይ ሰላማዊ ሰዎችም ሳይገደሉ እንዳልቀረ ነው ከምንጮች መረጃ ለማወቅ የተቻለው። የውጭ ጉዳይ ሚኒስቴር ባለም ዙሪያ በሚገኙ የኢትዮጵያ ኤምባሲዎችና ቆንስላ ጽፈት ቤት ተጠሪዎች አምባሳደሮችና ዲፕሎማቶች ሹመት እንደሚሰጥ አስታወቀ። ሹመቱ ከፖለቲካ ታማኝነት ይልቅ ቁቀት ልምድና እንዲሁም በህብረተሰቡ ዘንድ ተሰሚነትና ተቀባይነት ያላቸው ምሁራንና ታዋቂ ሰዎች እንደሚገኙበት የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጸዋል። ቃል አቀባዩ አቶ መለስ አለም በተለይ ለኢሳት እንደገለጹት አዳዲሶቹ አምባሳደሮች በተልኳቸው በውጭ የሚኖሩ ኢትዮጵያውያን ላይ ትኩረት ያደርጋሉ። በውጭ ጉዳይ ሚኒስቴር በተደረገ ማሻሻያ በጎረቤት ሀገራት የሚሾሙ አምባሳደሮች ላይ በተለይ አሰራር ለውጥ እንደሚኖር ገልጸዋል። 59 አምባሳደሮችና 11 የቆንስላ ጽፈት ቤት ጀነራል ዳይሬክተሮችም ሹመት ይሰጣል ተብሏል። ካሉት 412 ዲፕሎማቶች መካከልም ከግማሽ የሚበልጡት
እንዲዛወሩ ተደርጓል ተብሏል። የውጭ ጉዳይ ሚኒስቴር ተግባራዊ ያደረገ ባለው የማሻሻያ እርምጃ ኢትዮጵያን ወክለው በዓለም ዙሪያ በሚገኙ ኤምባሲዎች እና ቆንስላ ጽህፈት ቤቶች የሚሰሩ ዲፕሎማቶች ላይ አዲስ አሰራር መከተሉን አስታውቋል። የሚኒስቴሩ ቃል አቀባይ ተመለሰ አለም በተለይ እንደገለጹት በአዲሱ አሰራር መሰረት አምባሳደሮችና ዲፕሎማቶች ሹመት በውጭ ሀገራት የሚኖሩ ኢትዮጵያውያንን ትኩረት ባደረገ መልኩ የሚከናወን ይሆናል ብለዋል። ከወር በፊት ያለ ፈቃድ ወደ ቤተ መንግስቱ የተንቀሳቀሱ ወታደሮች ያስተባበሩ የሰራዊቱ አባላት ወታደራዊ ፍርድ ቤት መቅረባቸው ተነገረ። ከወታደራዊ ዲሲፕሊን በማፈንገጥና ህግን በመጣስ የተንቀሳቀሱት ወገኖች በህግ ተጠያቂ ማድረግ ነገ ተመሳሳይ ነገር እንዳይፈጸም ይከላከላል ሲሉ አንድ ከፍተኛ ወታደራዊ አዛዥ ገልጸዋል። በሀገር መከላከያ ሚኒስቴር የፍትህ ጉዳዮች ከፍተኛ ኃላፊ የሆኑት ብርጋዴር ጀነራል ኪዱ አለሙ ለመከላከያ ቴሌቪዥን እንደተናገሩት መረጃ የመሰብሰቡ ስራ ተጠናቆ ተጠርጣሪዎች ፍርድ ቤት ቀርበዋል። ባለፈው ሳምንት ረቡዕ ዳር 19/2011 ወታደራዊ ፍርድ ቤት የቀረቡት የሰራዊቱ አባላት ለፍርድ ለማቅረብ ተደረገው ሂደት ውስጥ በእለቱ ተሳታፊ ከነበሩና ካለበሩ የሰራዊቱ አባላት ጭምር መረጃ መሰብሰቡን ገልጸዋል። እነዚህ የሰራዊቱ አባላት በመስከረነት ጭምር እንደሚቀርቡባቸውም ከጀነራሉ መረጃ ለማወቅ ተችሏል። በአቶ ሌንጮ ለታ የሚመራው ኦዴግ በጠቅላይ ሚኒስትር አብይ አህመድ ከሚመራው ኦዴፓ ጋር ለመዋሃድ የመግባቢያ ሰነድ ተፈራረሙ። የኦሮሚያ ክልላዊ መንግስት ፕሬዝዳንት የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳ ከአቶ ሌንጮ ለታ ጋር ስምምነቱን ፈርመዋል። ለኦሮሞ ህዝብም ሆነ ለመላው ኢትዮጵያ ህዝብ ከመከፋፈል ይልቅ ተሰባስቦ መስራቱ የበለጠ ትርጉም ይኖረዋል በሚሉት መግለጫ የሰጡት አቶ ለማ መገርሳ ለቱን ታሪካዊ ስሉ ገልጸውታል። በሃይማኖት በሰፈርና በጎሳ የተከፋፈሉ ፓርቲዎች እንዲሰባሰቡም ጥሪ ያቀርበዋል። አቶ ሌንጮ ለታ በበኩላቸው በሁኔታው መደሰታቸውን ገልጸው በኢትዮጵያ ከዚህ ቀደም የጨነገፉ ድሎች እንዳይደገሙ ከቀደመው ስህተት መማር እንደሚገባ አሳስበዋል። የኦሮሞ ነጻነት ግንባር ኦነግ የመጀመሪያው ሊቀመንበር የነበሩት ዶክተር ዲማ ነገዎን በምክትል ሊቀመንበርነት በያዘውና የኦሮሞ ዴሞክራሲያዊ ግንባር ኦዴግ በ1983 በኢትዮጵያ በተካሄደው ሽግግር ስርዓት ውስጥ ከዋና ዋና ፓርቲዎች ውስጥ አንዱ እንደነበርም ታወሳል። በደቡብ ኢትዮጵያ ተጨማሪ የክልል ጥያቄዎች በመቅረብ ላይ መሆናቸው ተገለጸ። ጥያቄዎቹ እየቀረቡ ያሉት የሲዳማ ዞን የክልልነት ጥያቄ ወደ ህዝበ ውሳኔ እንዲያመራ የክልሉ ምክር ቤት ውሳኔውን ማሳለፉን ተከትሎ ነው ተብሏል። 56 ብሔረሰቦች የሚገኙበትና በ9 ዞኖች የተዋቀረው የደቡብ ክልል ከሲዳማ ዞኖች በተዋቀረው የደቡብ ክልል ከሲዳማ ዞን በተጨማሪ ከወላይታ፣ ከከፋ፣ ከከምባታ እንዲሁም ከጉራጌ የክልል ጥያቄ እንደቀረበለት ታውቋል። በደቡብ ክልል ምክር ቤት አፈጉባኤ ወይዘሮ ሄለን ደበበ ባለፈው ረቡዕ ህዳር 12/2011 ለብሔራዊ ምርጫ ቦርድ በጻፉት ደብዳቤ ሲዳማ ዞን የክልልነት ጥያቄ ህዝበ ውሳኔ እንዲካሄድበት ጠይቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 መሰረት ህዝበ ውሳኔ እንዲካሄድም ህግ ጠቅሰው ጥያቄያቸውን ማቅረባቸው ተዘግቧል። በመጨረሻም ኒው አፍሪካ መጽሔት ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሌሎች ኢትዮጵያውያንን የ2018 100 ተጽዕኖ ፈጣሪ አፍሪካውያን ዝርዝር ውስጥ ማካተቱ ተዘግቧል። ኒው አፍሪካ መጽሔት ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሌሎች 7 ኢትዮጵያውያንን የ2018 100 ተጽዕኖ ፈጣሪ አፍሪካውያን ዝርዝር ውስጥ አካታቸዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪ ኢትዮጵያ አየር መንገድ ስራ አስፈጻሚና ኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሮ ፍሬህይወት ታምሩ እንደሚገኙበት ተዘግቧል። ተጽዕኖ ፈጣሪ ተብለው የተዘረዘሩት አፍሪካውያኑ በ2018 በአህጉሪቱ የተለመዱ ትርክቶችን መቀየር የቻሉ፣ ከአህጉሪቱ ውጭ ባሉ ዳያስፖራ አፍሪካውያን ዘንድ አዎንታዊ ለውጥ ማምጣት የቻሉና በቀጣይ በጎ ስራ ይሰራሉ ተብሎ የሚታመንባቸው መሆናቸውን መጽሔቱ ጠቁሟል። ኢትዮጵያ ከናይጄሪያ፣ ኬንያ፣ ደቡብ አፍሪካና ግብጽ በመቀጠል በርካታ ሰዎች በዝርዝሩ ውስጥ ማካተት ይችላል ተብሏል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
ልዩ የኢሳት ቀን በስዊድን የኢትዮጵያ ሳተላይት ቴሌቪዥን ኢሳት በርሶ ድጋፍ እነሆ 8 ዓመታትን አስቆጥሮ የኢትዮጵያውያኖች አንደበትና ተቀዳሚ መረጃ ምንጭ በመሆን አውሮፓና አሜሪካን ተሻግሮ በሀገራችን መዲና አዲስ አበባ በመዝለቅ 4ኛ ስቱዲዮን ከፍቷል። እንኳን ደስ ያለዎት። እንኳን ደስ ያለዎት። ይህ
ሁላችንንም በህብረት ያስተሳሰረን አላማ ይሳካ ዘንድ ላደረጉት መልካም አስተዋጽኦ ከልባችን እያመሰገነን ኢሳት በቀጣይነት ተጠናክሮ በአግራችን ለተጀመረው መልካም ለውጥ አጋዥ አማራጭና ዘመኑን ያጀ የመገናኛ ብዙሃን ተቋም ይሆን ዘንድ አሁንም የርሶን ድጋፍ ይሻል። ይህንንም ተግባራዊ ለማድረግ ከዚህ ቀደም ካደረግናቸው ዝግጅቶች በተለየ መልኩ ከርሶ ጋር ዘና ፈታ ያለን የኢሳት ቀን ለማክበር ዝግጅታችንን አጠናቀናል።
የሚዲያ ነጻነት ተጠናክሮ መቀጠል አለበት። የግል ሚዲያ ለምሳሌ ኢሳትን ብንወስድ ከፍተኛ የሆነ የፋይናንስ ችግር አለባቸው። ከነሱ ጋር የሚወዳደረው ሚዲያ ኢቲቪ ከሆነ ወይም ፋና ከሆነ ሪሶርስ አለ። ሚዲያ በቂ የፋይናንስ ሪሶርስ ከሌላቸው ገንዘብ ወዳላቸው ሰው ኪስ መግባታቸው አይቀርም። ኢሳትም የኛ ነው ብለን በጣም ጥንቃቄ በተሞላበት መንገድ ተገቢውን ድጋፍ እያደረግን ከችግራቸው እንዲወጡ ካስቻል ነው እውነተኛ ዲሞክራሲ የሚፈጠረው።
በለቱ የሳቅ መረቅ የሆነ ኮሜዲያን መስከረም በቀለ ከወደ አሜሪካ አርሶን ባዳዲስ ስራዎቹ ዘና ፈታ ፍንድቅ ፍንድቅ ድቅ ሊያደርጉት አሉንዳ ፎልቶቱ ዲሴምበር 16 ይገኛል።
የፍንዳታ መለያዎች ናይክ ለወጥሽ የምትወጂ ሙዚቃ ሲመጣ ከተቀመጥሽበት መቀመጫ ጀምረሽ ዳንስ ፍሎሩ ድረስ ወይ እያልሽ ከሄድሽ according to my data you are fundata።
በዚህ ዝግጅታችን ሳቅ ብቻም ሳይሆን ስለ ኢሳት ቁም ነገርና በቂ መረጃ የኢሳት አስተዳደር ቺፍ ኦፕሬቲንግ ኦፊሰርና መስራች ሆነው ግሩም ይልማ በእንግድነት በመታደም ከርሶ ለሚቀርቡ ጥያቄዎች በቀጥታ መልስ ይሰጣል። የሳቁ የተዝናኑ ኢሳትን በሐሳብም ባቅምም ይምጡና ይደግፉ። በዝግጅቱ የኢትዮጵያኖች መገለጫ የሆነ የባህል ምግባችን ከተሟላ የመጠጥ አቅርቦት ጋር በአማርኛ በጣፈጠ መልኩ ለታዳሚዎች ይቀርባል። የምግቢያው ዋጋ 250 ክራውን። ከዚህ በተጨማሪ ኢሳትን በበለጠ ለማጠናከር የሚያግዙ ባለ 500 እና ባለ 1000 ክሮነር የትኬት ኩፖኖች ተዘጋጅቶሎታል። ቦታ አሉንዳ ፎልኬቱስ አሉንዳ ቱናልባና ኑሽቦሪ ዲሴምበር 16 2018 ከ13 ሰዓት ጀምሮ እስከ ምሽቱ 23 ሰዓት። ለተጨማሪ መረጃ 0726985597 ወይንም 0728433393 ኑና ከኮሜዲያን መስከረም ጋር እየሳቁ እየተዝናኑ እሳትን በአካባቢን ባቅመን ይደግፉ።
እንግዲህ አድማጮቻችን የዜና አዋጃችንን ተከትለን ያው ቃል በገባነው መሰረት ከዚህ ሳምንት በፊት ስንጓያየው የነበረው አንዱ አበይት ጉዳይ ኢትዮጵያ የጠቅላይ ሚኒስትር አብይ ጥሪ ባደረጉት መሰረት ያንዳንዱ ከኢትዮጵያ ውጪ የሚኖር ስደተኛ ወይም ዲያስፖራ ለኢትዮጵያ መንግስት ዘውስት ላለው መልካም በጎ ስራዎች ይውል ዘንድ የራሱን ድጋፍ እንዲያረግ የአንድ ዶላር ቻሌንጅ የሰጡበት ሂደት ነበርና ይሄንን ጉዳይ ለማስፈጸም የተዋቀረ ኮሚቴ አለ። በተለይ በአሜሪካ አካባቢ ይሄንን ጉዳይ በከፍተኛ ሁኔታ እየሰሩበት እንደሆነ መረጃው ደርሶን እነሱን ጋር ውይይት ለማድረግ ባሳለፍነው ሳምንት ቀጠሮ ይዘን ነበር። በቀጠሯችን መሰረት እንግዲህ ከፕሮፌሰር አልማርያም የኮሚቴው ሰብሳቢና ዳይሬክተር የሆኑት ጋር ቆይታ አድርገናል። አህመድ ከሳቸው ጋር ያደረገውን ቆይታ እንድትከታተሉ እንግዲህ በጋብዛለሁ። መልካም ቆይታ ይሁንልን።
አስተልኝ ፕሮፌሰር አል ከብዙ ጊዜ በኋላ በኢትዮጵያ ድምጽ ሬዲዮ እንደገና ቀርበው ስለ ኢትዮጵያችን በተለይም ደግሞ ዶክተር አብይ ስለጀመሩት የአንድ ዶላር በቀን ጉዳይ ለመወያየት ከኛ ጋር ፈቃደኛ በመሆኑ በኢትዮጵያ ድምጽ ሬዲዮ ሰራተኞችና ባድማጮቻችን ስም ከፍ ያለ ምስጋና እናቀርብልዎታለን። ፕሮፌሰር እስቲ ለመጀመሪያ ውይይታችን ይሄ የፈንዱ ጉዳይ ምን ደረሰ? እንዴት እየሄደ ነው ያለው?
እሺ አመድ በጣም አመሰግናለሁ። እንደተከሰተው ለማታት አልተወያየንም። እንደማታውቀው ከሆነ ዲፋቪል 7 8 አመት አልፏል ማለት ነው። እና ይቅርታ ጠይቃለሁ ለአንተም ለአድማጮችም እንግዲህ ወደፊት ይሄ ተፋት እንደማይደገም ተስፋ እናደርጋለን። በተቻለ መጠን ተጠየቀኝ በደስታ ቀርበን የሚያስፈልጉትን ነገሮች እንወያያለን። እንግዲህ የኢትዮጵያ ትራስት ዲያስፖራ ትራስት ፈንድ የሚባለው ወይም የኢትዮጵያ ዜጋዎች በዓለም ላይ ያሉት የአደራ ገንዘብ ልንለው እንችላለን። ያው ትረስት የሚለው አደራ ስለሆነ በአሁኑ ጊዜ ያለው እንግዲህ ምናልባት አድማጮችም እንደሚያውቁት አንተም እንደምታውቀው ፈንዱ ሎንች የደረገው ወይም በስራ ላይ የጀመረው በኦክቶበር 22 ነው። እንግዲህ አሁን ትንሽ ከአንድ ወር ምናልባት አንድ ወር ከስድስት ቀን ይሆነናል ከጀመር ነው ማለት ነው። ከዛ በፊት ብዙ የሚሰሩ ነገሮች ነበሩ። እንደምታስታውሰው ሁሉ ጠቅላይ ሚኒስትሩ መጀመሪያ ሀሳቡን ያቀረቡት በምክር ቤቱ ፊት ኢትዮጵያ በአውሮፓ አቆጣጠር ጁላይ 6 ገደማ ነበረ። እኛ ተሰየምነው በኦገስት 9 ነበረ። ስለዚህ ስራውን ስንጀምር እንኳን በስም ለመሰየም ሶስት ወር አልፎናል ማለት ነው። በዛን ጊዜ ብዙ መሰራት የነበረባቸው ነገሮች ነበሩ። ይሄ ነን ፕሮፊት የሚባለውን በአሜሪካ ነገር ኮርፖሬሽን መፈጠር ነበረበት። የባንክ እና ይሄ ፔመንት ፕሮሰሰርስ የሚላቸውን ገንዘብ ለመቀበል በኢንተርኔት የሚያሰሩ ሰዎች እንደ ፔፓል አይነቶች ከነሱ ጋር ስምምነት መደረግ ነበረበት። ብዙ ብዙ መሰረታዊ የሆኑ ነገሮች መሰራት ነበረባቸው። ለዚህ ነው ጊዜውም ያፈጀብን። በዛ ላይ ተጨምሮ ደግሞ አሜሪካ ነገር ውስጥ ምናልባት ስዊድን ላይኖር ይችላል ይሄ አንቲ ማኒ ላውንድሪንግ እና አንታይ ቴሮሪዝም ህግ የሚባሉት ገንዘብ ከአሜሪካ ሀገር ሲሰበሰብ እና ወደ ውጭ ሊላክ ሲባል ብዙ ብዙ አይነት ጥያቄዎች መመለስ አለባቸው። እነዚህ ሁሉ ጊዜ የሚወስዱ ነገሮች ነበሩ። እነሱን ስንሰራ ነው ይህን ያህል ጊዜ የፈጀው። እንደው ለአድማጮቻችን እንዲገነዘቡት የዚህ አይነት ስራ ግፋግል ከ6-9 ወር የሚፈጅ ስራ ነው። ግን ሁሉም በበጎ አድራጎትነት የሚሰራ ቮለንቲር ስለሆንም ይህንን ነገር እጅግ በጣም አጣጥተው ነው እዚህ ልናደርሰው የቻል ነው። ሌሎቹ እንደዚህ በቀላል የሚበገር ነገር መስሏቸው አንዳንዶቹ ዝም ብሎ ገንዘብ እንሰበስባለን ያሉ ነበሩ። አልተሳካም። ሆኖም እንግዲህ አሁን በአራት ሳምንት ውስጥ ወደ 400,000 ሊጠጋ ነው የሰበሰብ ነው። በዌብሳይት እና በሶሻል ሚዲያ ነው አብዛኛውን ያደረግ ነው። ይሄኛው እንግዲህ እንደምታስታውሰው ጠቅላይ ሚኒስትሩ አሜሪካ በመጡ ጊዜ የህዝቡን ድጋፍና የህዝቡን ስሜት አይተዋል። በዛን ጊዜ አንዳንዶቹን እንኳን አንድ ብር ቀርቶ የበለጠም እንሰጣለን ብለው ነበርና አሁን ግን በስራው ላይ ሲታይ አራት ወርም በሚታይበት ጊዜ የስጦታው እና ያን የነበረው ስሜት አብሮ መሄድ አይደለም። አሁን የሰበሰብነው 400,000 ሲሆን በዛን ጊዜ የነበረው ግምት እንደ ግፋ ቢል እንደ በአንድ ወር ውስጥ እንኳን 1,000,000 ብር እንሰበስባለን ከዛ ባይበልጥ የሚልም አስተሳሰብ ነበርና ስሜቱና አሰራሩ እኩል ሊሄድ አልቻለም። እንግዲህ ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። ለምሳሌ ብዙ መስጠት የሚፈልጉ ሰዎች ሶሻል ሚዲያ ላይ መሳተፍ ካልቻሉ፣ የኮምፒውተር አጠቃቀም ካልቻሉ፣ ኢንተርኔትን እንዴት መጠቀም ካልቻሉ እነሱ ሊገደቡ ይችላሉ። ይሄ ደግሞ ወጣቱ፣ ሌላው በኢንተርኔት እውቀት ያለው ሰው ደግሞ እነሱ የበለጠ ሊሰጡ ይችላሉ። ስለዚህ አሁን እንግዲህ እንዳልከው አሁን ያለበት ደረጃ ከአንድ ወር በኋላ እንግዲህ እንደውም በዚህ ዊኬንድ ላይ አሁን በሚቀጥሉት አርብ፣ ቅዳሜና እሁድ እኔም ዋሽንግተን ሄጄ ሌሎችም በስራ ባልደረቦቼ ጋር ሆነን በኮሚኒቲ ደረጃ ደግሞ እንዴት አድርገን እንደምንሳተፍ እንደውም የመጀመሪያው የኮሚኒቲ ኢንጌጅመንታችን የምንጀምረው ቅዳሜ ነው በኢትዮጵያን ኤምባሲ ዋሽንግተን በሚገኘው እዛ የፕሬስ ኮንፈረንስ እንሰጣለን። ልክ አሁን አንተ እንደምታይቀኝ ሌሎችም ባልደረቦች ባሉበት የሚነሱን ጥያቄዎች እናነሳና ወደፊት ደግሞ ምን መደረግ እንዳለበት እና በተለይ ደግሞ መዋጮው ላይ የበለጠ ድጋፍ እና የበለጠ ስራ ኢትዮጵያኖች እንደምንጠብቅና በዛም እንዲተባበሩ ጥያቄ እናቀርባለን።
ፕሮፌሰር፣ እኛ እንደገባን ከሆነ አሁንም ቢሆን ኢትዮጵያዊው ለዶክተር አብይ ያነሱትን ጥያቄ ለመመለስ በሰፊው ዝግጁ ነው። እኛም እንደምንታዘበው ከሆነ ግን ብዙ አድማጮቻችን እየደወሉም ሲያገኙንም የሚነግሩን ይሄን ነገር ሲምፕሊፋይ ሊደረግ አይችልም ወይ? እርሶ እንዳሉት አንዳንዶቹ በኢንተርኔት ገብተው ሲቸግራቸው በቀላሉ መክፈል፣ አንዳንዶቹ ደግሞ በባንክም እንደዚሁ ኤክስትራ የሚያስከፍላል የሚሉ አሉ። ብቻ ለማንኛውም በጣም አቅልላችሁ ህዝቡ እንደፈለገው ለመስጠት እንዲችል የምታደርጉበት ሐሳብ የላችሁም ወይ? አሁን ለምሳሌ ዛሬ አንድ ሰው አናግሮኝ ነበር ያለ በፊቱን አካውንት ለተጠቅሜ ገብቼ ልከፍል ብል ቢያቀተኝ ተውኩትና አሁን ባንክ ድረስ ሊሄድ አስቤያለሁ ይላል። ቅድም እርሶ ጠይቀው ተናግረው ነበር አሜሪካን ውስጥ የማኒ ላውንድሪና የአጌንስት ቴሮሪዝም የሚደረገውን እንትን ስዊድንም ውስጥ በጣም አለ። ገንዘብ በሚላክበት ጊዜ በባንክ በተደጋጋሚ ከተላከ ለምንድን ነው የምትልከው? ማንጋ ነው? እነዚህ ያቂዎች ይመጣሉ። እና ይሄን ሁሉ ችግር ታይታችሁ ለህዝቡ ለማቅለል በቀላል መንገድ ለመስጠት የፈለገውን እንዲሰጥ ለማድረግ የምታስቡበት ነገር አለ ወይ?
አለ። አሁንም እኮ በቀላሉ ለመስጠት ይቻላል፣ ግን እንዳልከው ቀላሉ መንገድ ቀደም እንዳልኩት በኢንተርኔት መስጠቱ ይቀላል። ለምሳሌ በፔፓል አንድ ሰው መስጠት ይችላል። ያ ፔፓል አይዶን እንግዲህ ስዊድንም መስራት አለበት ብዬ ገምታለሁ። ግን ምን ያህል ነው? እኔ እንደምረዳው ከሆነ ብዙ ሰው ጠቅላላ አውሮፓ ውስጥ የክሬዲት ካርድ አጠቃቀም እንደ አሜሪካ የተስፋፋ አይመስለኝም እና ብዙ ሰው የሚጠቀም አይመስለኝም። ግን ያው የባንክ አካውንታችን አለ። አንድ ሰው ሄዶ በዛ ባንኩ ላይ ምናልባት የሚቀለው እንደዛ ሊሆን ይችላል። ግን ክሬዲት ካርድ የመሳሰሉትን መጠቀም ከተቻለ ያው የሚቀለው ኢንተርኔት እኛ ዌብሳይት ጋር ሄዶ ethiopiatrustfund.com ጋር ሄዶ በጣም ቀላል ነው። ምናልባት ሁለት ደቂቃም አይፈጅም። ስም፣ ኢሜይል እና የክሬዲት ካርድ ነምበር እዛ ብቻ ነው የሚያስፈልጉት። ከዛ በኋላ ዶኔት የሚለውን ባትን መንካት ብቻ ነው። እንግዲህ በሌላ መንገድ እንዳልከው ጥሩ ነጥብ ነው ያነሳው። በቤተክርስቲያን፣ በመስጂድ፣ በኮሚኒቲ ኦርጋናይዜሽን የመሳሰሉትን ነገሮች ገንዘብ ሊሰበሰብ እና ሊዋጣ ይችላል። እንግዲህ እነዚህ በሚዋጡበት ጊዜ ምናልባት ለምሳሌ በአሜሪካ ከሆነ እንዳልከው ቅድም ይሄ አንቲ ማኒ ላውንደሪንግ ምናምን የሚባለው ያ ገንዘብ ለምሳሌ በቤተክርስቲያን ወይ በመስጂድ የመሳሰሉት ነገር ከሆነ እዛ ተሰብስቦ ያ ሰውዬ ወይም ያ ሰው ገንዘቡን ወይም በቼክ ወይም በካሽም ቢሆን በአሜሪካን አገር ውስጥ ቢሆን ማለት ነው በሚቀበልበት ጊዜ ያ ሰው ለባንኩ ያንን ገንዘብ ያስገባል ማለት በእኛ አካውንት በኢዲቲኤፍ አካውንት ባንክ ውስጥ ያስገባል። ግን የሰጡትን ሰዎች ስም ደግሞ ያስቀምጣል ማለት ለምሳሌ 20 ሰው ወይም 100 ሰው ሰጥተው እንደሆነ ገለገለ የተባሉ ሰዎች ይህን ያህል ሰጥተዋል ይባላል። ለእነሱ ያው እንደ ደረሰኝ ማለት ነው። ባንክ ውስጥ ከገባ በኋላ ለምሳሌ 10,000 ብር አዋጥተው እንደሆነ ባንክ የገባበት 10,000 ብር ያሳያል። ግን የእነሱ ስም ደግሞ ተቀባው ያንን በዝርዝር ያሳይና ያ ገንዘቡ በትክክል ባንክ ውስጥ እንደገባ ያሳያል ማለት ነው። ጥያቄም ካለ የሰጡት ሰዎች ይታወቃሉ ማለት ነው። በዚህ አይነት ነው እንግዲህ በአሜሪካን ሀገር ውስጥ የሚሰራው። ምናልባት እንደሱም አይነት ነገር ሊኖር ይችላል ብዬ እገምታለሁ በስዊድን እና በሌላ ሀገሮችም። ምክንያቱም ገንዘብ አትስጡ አይደለም የሚሉት፣ ገንዘብ የሚሰጠውን የት እንደሚሄድ እና ክፉ ነገር ላይ እንዳይወጥ ወይም ክፉ የሚሰሩ ሰዎች እንዳይጠቀሙበት የሚል ነው። ስለዚህ ባለው ስነ ስርዓት እሱን ምናልባት በሀገሪቷ ሕግ እንዴት እንደሚሰጥ ከተቻለ እሱ በቀላል መንገድ ይሰራል ማለት ነው። አለዚያ ግን ያው በክሬዲት ካርድ ነው የሚቀለው። አሁን እንደጠቀስከው አንተም ለምሳሌ ክሬዲት ካርድ መጠቀም የሚችሉ ሰዎች ካሉ ምናልባት በእነሱ ስም አንድ ሰው ለምሳሌ ክሬዲት ካርድ ካለው ያ ሰውዬ የሶስት አራት ሰዎች ገንዘብ ከሰጡት ያን ወስዶ በራሱ ክሬዲት ካርድ ዶኔት ያደርጋል። ግን በእነሱ ስምም ይጻፋል ማለት ነው። ለምሳሌ ያን አምስት ሰዎች ካሉ እኔ ክሬዲት ካርድ ካለኝ ያንን ክሬዲት ካርድ ተጠቅሜ ለአምስቱ ሰዎች ከፍላለሁ የአመቱን እንበል፣ እነሱ ደግሞ ለእኔ ይሰጡኛል ማለት ነው። ግን የእነሱ ስም እዛ ላይ ይወጣል። አቶ ገሌ ገሌ፣ ወይዘሮ ገሌ ገሌ ይህን ያህል ሰጥተዋል ይላል። ዌብሳይት ላይ ታዋለ ለምሳሌ ሁሉ የሰጠሰው ስሙና አንዳንድ ኮሜንትን ይሰጡት ካለ እዛ ላይ ተጽፎ ይገኛል። ስለዚህ በዛም አይነት መስራት ይቻላል ማለት ነው።
ፕሮፌሰር፣ ብዙ ጊዜ እርስዎም አሁን ደጋግመውታል አሜሪካ ውስጥ ስንሰራ አሜሪካ ውስጥ ሲሰራ ይላሉ ይሄ የትረስት ፈንዱ ያተኮረው በሰሜን አሜሪካ አካባቢ ባሉ ኢትዮጵያኖች ላይ ይመስላል። ኢቭን ቱ ዳት ኤክስተንት የቦርድ ውስጥ ያላችሁት በአብዛኛው ከሰሜን አሜሪካ ያላችሁ ኢትዮጵያኖች ናችሁ ወይንም ኤቨንቹአሊ ከኢትዮጵያም ያሉ ሊኖሩ ይችላሉ። አውሮፓን ግን እንዴት ነው ኔግሌክት ያደረገ ይመስላል? አውሮፓውያኖች የኢኮኖሚ አቅም የላቸውም፣ የሰው የላቸውም፣ ኖሃው የላቸውም ወይንስ ምንድነው ችግሩ? አውሮፓውያኖችን ኢንኮርፖሬት ማድረግ ያልፈለጋችሁበት ምክንያት
አይደል? ማለት ለማፈልግ ሳይሆን በመጀመሪያ ጥያቄው በጣም ጥሩ ነው። ብዙ ጊዜም እንሰማዋለን። ከዛ ብቻ ሳይሆን በመካከለኛው ምስራቅ ሳይላችሁም፣ በአፍሪካ ሳይላችሁም፣ በደቡብ አፍሪካ ሳይላችሁም፣ በየቦታው ብቻ ሳይላችሁም እና አብዛኛው ደግሞ ከዛ ነው የሚመጣ ነው። እንደምታውቀው ይሄ እንግዲህ የበጎ አድራጎት ሰራ ዩ ኖ ቮለንቲር ሲሆን ድርጅት ነው። ለጊዜው የተገኙት የነበሩት ሰዎች ያው ከሰሜን አሜሪካ ስለሆኑ ነው አብዛኛዎቹ ሊሰባሰቡ የቻሉት ማለት ነው። ግን ይሄ ጥያቄ በተለየ መንገድም ልናየው እንችላለን። አንደኛ አውሮፓ በጣም አስፈላጊ መሆኑን እናውቃለን። እንግዲህ ቮለንቲር ስለሆነ ከዛ ቮለንቲር ሪክሩት ማድረጉ ወይንም መመልመሉ ለእኛ በጣም አስቸግሮናል። ምክንያቱም ብዙ ቦታ ነው ያሉት። ነው ስዊድን አለ፣ ኖርዌ አለ፣ ሆላንድ አለ፣ በየቦታ ነው። እዛ አይደንቲፋይ የኮሚኒቲ መሪዎች የሆኑትን ወይንም በሲቪክ ደረጃ የሚሳተፉትን ሰዎች ለማሰባሰብ በአሁኑ ጊዜ አቅም ስለሌለ ነው። እንደጠቀስኩት ከጀመርን ገና 90 ቀን ነው ያለውን ስራ አይተዋል። ከኢንኮርፖሬሽን ጀምሮ እስከ የባንክ ሪኳየርመንትን ለማሟላት የመሳሰሉትን ነገሮች ያሉት ሰዎች በጣም ጥቂት ናቸው። ሁሉም ደግሞ የራሱን ስራ እየሰራ ነው። ይህንን ማታ ማታና ዊኬንድ ላይ የሚሰራው ማለት ነው። ስለዚህ አንደኛው ነገር ሀሳባችን ላይ ያለው ምንድን ነው፣ አሁን የተጠቀሰውን ነገር በትክክለኛ ለማስረገጥ የአድቫይዘሪ ካውንስል የሚባለው ያሉት ሰዎች ወደ አውሮፓ በራሳቸውን ጉዳይ ቢሆን የሚሄዱበት ነገር ካለ እንደውም እስካሁን እየሞከርን ያለው አንደኛው ነው እሱ ነው። አለዛ ደግሞ እንደዚሁ ፕሮግራም ከተዘጋጀልን የተወሰን የሆን ነው መተን በየኢትዮጵያ በብዛት ባሉበት አካባቢዎች አውሮፓ ውስጥ መተን ለጥቂት ቀናትም ቢሆን አነጋግረን የሚደራጀውን አደራጅተን የሚመለሰውን መልሰን ኢንተግሬት ለማድረግ እና አብረን እንድንራመድ ለማድረግ ነው እንጂ የአውሮፓ ያሉትን ወይንም የገንዘብ ድካም ወይንም የጽናት ድካም አላቸው ብለን በማመን አይደለም። ዋናው ነገር አድማጮች መረዳት ያለባቸው ምንድን ነው፣ ይሄ ነገር የሚንቀሳቀሰው በጎ አድራጎተኞች በሆኑ ሰዎች ብቻ ነው። እኛም በቮለንቲር ደረጃ ነው፣ በቴክኒካል አሲስተንስ ይሄ በኮምፒውተር በወይታሚን ሁሉም በበጎ አድራጎትነት ነው። ምንም ነገር እንደ ምናልባት እንደምታውቁትም ሁሉ 100% የሚሰበሰበው ገንዘብ ለፕሮጀክት ነው የሚለው። ምንም እኛ የራሳችን የሚሸፈን ነገር ካለ በግል ነው የምንሸፍነው፣ የሚያስፈልገን ካለ እንደዚህ ነው። ስለዚህ ጥረታችን በሙሉ 100% የሚሰበሰበው ገንዘብ ፕሮጀክቶቹ ላይ እንዲውል ለማድረግ ነው። ይህም እንግዲህ እስካሰብን ድረስ የግዴታ መጠን መዋየትና በአውሮፓ ውስጥ በተለይ ደግሞ ብዙ ኢትዮጵያኖች ባሉበት ቦታ አንዳንድ እንደ ቻፕተር ወይንም እንደ ፓርትነርስ አድርገን እየከፈትን ከነሱ ጋር አብረን ለመስራት ነው እንግዲህ ሀሳባችን። አንደኛውም ምክንያት ይሄ ይሆናል። ለምሳሌ ዶኔሽኑን ሰፋ እንዳይል ያደረገው ምክንያቱም የኢንፎርሜሽን እጥረት አለ። አሁን የምታነሳቸውን ጥያቄዎች የሚመልሱ ሰዎች ብዙ የሉም። እኛም ጋር ሲደወል ስንቱን ጥያቄ መልሰን እንችላለን። ስለዚህ እነዚህ ነገሮች በቅርብ ጊዜ እንቀርፋለን ብለን እናስባለን።
ፕሮፌሰር፣ ይህንን እንኳን ያነሳሁት ምንድን ነው የኢትዮጵያ ድምፅ ሬዲዮ ይሄ ነገር እንደተነሳ ህዝቡን በሬዲዮ ጠርቶ ስብሰባ ጠርቶ እንዴት እናርግ፣ መርዳት ያስፈልጋል፣ መርዳቱ ላይ እንስማማለን፣ ግን እንዴት እናርግ ብለን ሰብስበን ነበር። ግን ያንን በደንብ የሚያስረዳ ስለ አላማው ስለ ሁኔታው ስለ አከፋፈሉ የሚያስረዳ ስላላገኘን የመጀመሪያው ቀን ስብሰባ በዛው ቀረ። ከዛ በኋላ እንግዲህ ተስፋ ያደረግነው የነበረው ምናልባት ከናንተ ጋር ወይም ደግሞ በተለይ በተለያዩ አገሮች የሚገኙ ኤምባሲዎች እንዲህ አይነቱን ስራ ምናልባት ኢንፎርሜሽን ይኖራቸዋል ብለን ነበር ግን እስካሁን ምንም ኢንፎርሜሽን አላገኘንምና ምንድነው ህዝቡን ያሳሰበው ይሄ ነገር አንዴ ከመወራቱ በፊት በኋላ ምንም ነገር day to day ኢንፎርሜሽን ህዝቡ እንዴት ነው እንዳይረሳ ነገሩን ያለ በህይወት ያለ ምንቀሳቀስ መሆኑን ኢንፎርም የሚያደርገው ሰው ይፈልጋል እና አክቲቭሊ የሚሰራ ሰው ልናገኝ አልቻልንም ለዚህ ምክንያት ነው ይሄን ያነሳውልዎት እዚህ አውሮፓ ውስጥ ወይ ስዊድን ውስጥ ይሄን ነገር በብዛት ኢትዮጵያዊ መርዳት ይፈልጋል ግን እንዴት አድርጎ ፕራክቲካሊ እንዴት እንደሚሰራው ስለቸገረው ነው እርሶ የሚሉኝ እንግዲህ አሁን ምንድነው ዌብሳይታችን ውስጥ ገብቶ በዛ በክሬዲት ካርድ መክፈል ይችላል ነው የሚሉት ይሄ ነው the best option የሚሰጡት
እንግዲህ አሁን ያለው እሱ ነው እና ያ የባንኩም አለ ባንክ አካውንቱም አለ ከነ ቁጥሩ እዛ ላይ ይገኛል የፍሪኩዌንትሊ አስክድ ኳስቸንስ የሚለው ላይ ተቀላላ የባንክ አካውንት እና ራውቲንግ ነምበር ምናምን የሚሉት በሙሉ እዛ ላይ ተጽፏል ግን አሁን የተጠቀሰው ሶስት ነገሮች አሉ በጣም ጥሩ እና መሰራትም ያለባቸው እየጀመርናቸውም ያለው ነገር ነው አንደኛ በኤምባሲ በኩል ያልከው እሱንም እንደምታውቀው ቢሮክራሲ ብዙ አለበት እንኳንስ ኢትዮጵያ ጋር እኛም ሀገር ብዙ ቢሮክራሲ አለና በእነሱም በኩል ለምሳሌ ድጋፍ እየጠየቅን ነው አንደኛ የተጠቀሰው ነገር ነው በኤምባሲዎች በኩል ኢንፎርሜሽን እንዲሰራጭ እኛ የሚያስፈልጉትን ነገሮች ከኤምባሲዎች ጋር ኮኦርዲኔት እያደረግን ባሉበት አካባቢ በሚጠየቁበት ጊዜ አትሊስት እንደ ቤዚክ የሆኑትን ኢንፎርሜሽኖች ለመስጠት የሚቻልበት እኛ ራሳችን ደግሞ ዌብሳይታችን ላይ በልዩ ልዩ ቋንቋ ስላለው የፕሮጀክቱ ምን ቦታ ላይ እንዳለ ምን እንደሚያስፈልግ ችግራችን ምናምን ባጭሩ የሚገልጹ ነገሮችን ለመለጠፍ እንደዚህ ደግሞ ብዙ ጊዜ የሚነሱትን ጥያቄዎች ፍሪኩዌንትሊ አስክድ ኳስቸንስ የሚሉት አሁንም ለጥፈናል ግን እነሱም ደግሞ ከምናገኘው ፊድባክ እየተሰበሰብን በበለጠ አንድ ቦታ ሄዶ ያው ዌብሳይቱ ጋር ሄዶ አማርኛ ማንበብ የሚፈልገው በዛ ኢንፎርሜሽን እንዲያገኝ ሌላ ቋንቋም የሚፈልገው እንዲያገኝ ለማድረግ እሱንም ወጥና እየሰራንበትም ነው አሁን ያልኩን ነገር ምክንያቱም ብዙ ሰዎች ስለሚጠቅሱልን አንደኛው ደካማ ጎናችን እሱ ነው ብለን ስለምናስብ ነው ሁለተኛ ደረጃ እኔ እንግዲህ ሰሞኑን ለአበበ በለውም ለዘውገም ዳላ ስላለው እንደዚሁ የኢትዮጵያ ሎካል ሬዲዮ አገልግሎት ለሚሰጡ ከነሱም ጋር እየተዋየን እንደዚሁ እየጋበዝን ልክ እንዳንተ አንድ የተስማማንበት ነገር ምንድን ነው ቢቻል በወር ሁለቴ በየሁለት ሳምንቱ ከዛም ካስፈልግም ቀደም አድርጎ ግን እንደዚህ ተረጋጋሚ በሆነ መንገድ አሁን እንዳንተ እንደምትጠይቀኝ ባለፉት ሳምንታት ምን ተደረገ እንዴት ነው ምንረዳው ይሄ ችግር አለብን ምን ትላለህ እንደዚህ አፕዴት የሚያደርጉ ነገሮች ከኛ ከአድቫይዘሪ ካውንስሉ እየተባበርናችሁ ከእናንተ ጋር የእናንተን ጥያቄ ለመመለስና ከዙ ጋር የበለጠ ግንኙነት እንዲኖርና የዙ ጥያቄ እንዲመለስ ለማድረግ አንደኛው ፕላናችን ነው ኦሬዲ ተጀምሯል እኔ ራሴ ጀምሬያለሁ አሁን በሚመጣው ዊኬንድም ይሄን ነገር እንቀጥላለን ብለናል በሌላ መንገድ ደግሞ አሁን የተከስተው ነገር በጣም አስፈላጊ ነው ብዬ ማምነው የመጀመሪያው ሚቲንጋችሁ ያው እንዳልከው ተነጋግራችሁ ኢንፎርሜሽኑን የሚሰጣችሁ ሰዎች ስላላገኛችሁ ብዙ ቦታ ሊሄድ እንዳልደረሰ ነው ካስፈለገ ለምሳሌ አለ አይደለም እንግዲህ ሁልጊዜ ከጊዜው ጋር አብረን መሄድ አለብን ለምሳሌ እንደዚህ ሚቲንግ ምናምን ብታደርጉ በኢንተርኔት ወይ በፌስቡክ ላይቭ ወይ በምናምን ነገር ደግሞ እኔም ቢሆን ሌሎችንም አብረን አድርገን ለማሳተፍ እንችላለን ማለት ነው እዛ ባላችሁበት በቪዲዮ ፓርቲሲፔት እያደረግን ዲስከሽኑንም ማካሄድ እንችላለን ያው ኢንፎርማልም ቢሆን በግል ወይ በነፍስ እዛ ተገኝተን ማነጋገር እስክንችል ድረስ እነዚህ ነገሮች ቴምፖራሪ ስታፕ ጋፕ ሊያደርጉልን ይችላሉ ብዬ ገምታለሁ እና በዚህም አኳያ መስራት እንችላለን ለማለት ነው።
እንደው አሁን ያነሱት ነገር በአካል እስከምትገኙ ድረስ የዚህ ተወካዮቹ በእንደዚህ አይነቱ መስራቱ አይ ቲንክ አላማውን ህይወት ይሰጠዋል። አንድ ጊዜ ተነግሮ የሚረሳ ሳይሆን በየጊዜው ያለውን ዴቨሎፕመንት ብታስረዱ ሰይ ለምሳሌ በወራንዴ በሁለት ወራንዴ ከተቻለም በ15 ቀንም ቢሆን ምን እንደደረሰ ምን ያህል እንደተሰበሰበ የታከባቢ ጠንካራ እንደሆነ የታከባቢ ደከም እንዳለ እነዚህን በየጊዜው አፕዴት ብታረጉ ሰውም ዴይ ቱ ዴይ ለመከታተል የሚችል ይመስለናል። ምን ይመስልዎታል?
ትክክል ነው። አሁንም እንግዲህ እንዳልከው አሁን ከሶሻል ሚዲያ ወደ ኮሚኒቲ ትራንዚሽን እያደረግን ነው፣ እየተዘዋወርን እየተሸጋገርን ስለሆነ ይህንን ነገር በስነ ስርዓት በሞላው መንገድ ሰው አሳይን እያደረግን፣ ምክንያቱም ብዙ ሬዲዮ ስቴሽኖች አሉ። አሁን እናንተ አላችሁ ስዊድን፣ ሌላም ቦታ ሊኖሩ ይችላሉ። ከእነሱም ጋር አብረን እየሰራ የእናንተንም ድጋፍ የምናገኘው በዛ ነው። እንግዲህ እናንተ ደግሞ እነዚህ ብዙሃን የት እንዳሉ ታውቃላችሁ። አድራሻ ከሰጣችሁን ከእነሱ ጋር ኮንታክት እናደርግና ከተቻለ ላይቭ እናደርገዋለን። ምክንያቱም ሰውም እድል አግኝቶ አንዳንድ ጥያቄ መጠየቅ እንችል። ካልተቻለ ደግሞ እንደዚሁ ፕሪ ሪኮርድድ እናደርግና ያንን ኢንፎርሜሽን ማስተላለፍ ይቻላል። ስለዚህ እነዚህ ነገሮች መደረግ አለባቸው። አለዛ ሌላ ወደ ኮሚኒቲው ጋር የሚያገናኝ ብዙ ነገር የለም። ብዙሃኑ መጠቀም አለበት። ሰው የሚያዳምጠው ደግሞ ዋናው ነገር ምንድን ነው? አንዱ አዳምጠው ለጎረቤቱ ይናገራል፣ ለጓደኛው ለቤተሰቡ ይናገራል። ስለዚህ 10 ሰው ቢያዳምጠው ከ10 ሰው ምናልባት 20 ሰው ሊያገኝ ይችላል፣ ያንን መረጃ ማለት ነው። ስለዚህ አሁን የጠቀስካቸው ነገሮች እናደርጋቸዋለን እና እንግዲህ የምትተባበሩን የት እንደዚህ አሁን የሬዲዮ የቲቪም ካሉ የመሳሰሉትን ቤት እንደምናገኛቸው እና ከእናንተ ደግሞ ምን አይነት እኛ ለእናንተ ምን አይነት የመረጃ ድጋፍ እንደምንሰጣችሁ እና አሁን ያልከውን አፕዴት በምን አይነት ዘዴ ብናቀርበው የተሻለና ሞር ኢፌክቲቭ የሚሆንበትን መንገድ እናንተ ደግሞ ፊድባክ ከሰጣችሁ ያንን እየተከተልን ደግሞ ለማድረግ እንሞክራለን። ምክንያቱም የእናንተ ትብብር ከሌለበት በአንድ እጅ እንደማጠብጠብ ያህል ነው። ስለዚህ አሁን የጀመርነውን ነገር መቀጠል አለብን ማለት ነው።
ፕሮፌሰር፣ ይሄ ነገር ሲነሳ ትዝ ይለኛል በአጠቃላይ ታውንቶ ሆኖ ነበር። እያንዳንዱ ኢትዮጵያ የሚያወራው ስለሱ ነበረ። ኤንቱሲያዝሙ በጣም ትልቅ ነበረ። ግን ከዛ በኋላ ቀርቦ የሚያስረዳ ሲጠፋ፣ ስለሱ ነገር ብዙም መወራቱ ሲቆም፣ ምን ሲል ነገሩ እየቀዘቀዘ ሄደ። አሁን በእናንተ በኩል ለምሳሌ እዚህ አድቫይዘሪ ቦርዱ ጋር ያለው ኤንቱሲያዝም ምን ይመስላል?
የአድቫይዘሪ ካውንስሉ ኤንቱዚያዝም ይሄ ነው ልላ አልችልም። ምክንያቱም እንግዲህ አስብ፣ በየሳምንቱ እሁድ በየሳምንቱ እንግዲህ ከኦገስት 9 ጀምሮ እንደ አንዳንድ ነገር ካልሆነ በስተቀር እሁድ እሁድ እንሰበሰባለን። ያው በቴሌኮንፈረንስ ነው፣ ምክንያቱም ሰው በየሀገሩ ነው። አፍሪካም ያሉ አሉ፣ አውሮፓም ያሉ አሉ። እነሱን ሁሉ አገናኝተን የበሰዓት ልዩነቱ ግፋቢል በማናቸውም ቴሌኮንፈረንስ የምናደርግበት ጊዜ ከ90% በላይ ያሉት ይገኛሉ። እንደው ሌላው በቤተሰብ ጉዳይ ወይ በህመም ምናምን ካልሆነ በስተቀር። ስለዚህ ኮሚትመንቱ በጣም ሀይ ነው። እስከነ ጭራሹም አልፎ ለምሳሌ አሁን የምሰጥህ ምሳሌ አሁን ዊኬንድ ወይም አሁን ቅዳሜ እሁድ በምናደርገው ላይ ከ10 ድረስ የሚሆኑት የአድቫይዘሪ ካውንስል ሜምበርስ ዲሲ ድረስ ይመጣሉ፣ ከየቦታው ማለት ነው። ስለዚህ ይሄ ራሱ ሊጠቁም ይችላል። በአሁኑ ጊዜ ዲሲ ትንሽ ቀዝቀዝ ያለ ስለሆነ ብዙ ሰው መምጣት አይፈልግም። ግን ሆነ ብለው ለሁለት ቀን ከራሳቸው ኪስ አውጥተው ወጪያቸውን ሸፍነው እዛ ድረስ ይመጣሉ ማለት ነው። ስለዚህ ሰዎቹም እንግዲህ ተመልክታቸው እንደሆነ በጣም ለዚህ አይነት ክህሎት ያላቸው ሰዎች ናቸው። በቢዝነስም ሆነ በአካዴሚም ሆነ ራሱ በትራስት ፋንድ አድሚኒስትሬሽን ለምሳሌ ዶክተር ብስራት አክሊሉ የዩናይትድ ኔሽንስ መልቲላተራል ትራስት ፋንድ ለ30 ዓመት ያስተዳደረ ሰው ነው። እንግዲህ የአንዲት ትንሽ ሀገር ሳይሆን ጠቅላላ በዓለም ላይ ያሉትን ያስተዳደረ ሰው ነው። ማንም ሰው ኢንተርኔት ላይ ወጥቶ ሊያይ ይችላል፣ ብስራት አክሊሉ ብሎ ሊፈልገው ይችላል። ስለዚህ ብዙዎቹ ችሎታውም አላቸው፣ ኮሚትመንቱም አላቸው፣ በዚህ ነገር ደግሞ የሚያምኑበት ነው። ምክንያቱም እንደምታውቀው ሁሉ ላለፉት 27 ዓመታት እንኳንስ ለሀገር እንሄዳለን ማለቱ ቀርቶ ቴሮሪስት ምናምን እየተባሉ ዳያስፖራ ያሉት በተለይ አክቲቭ የሆኑ ሰዎች እየተወገዙ ስለነበር አሁን እነዚህ ሰዎች እድል ሲያገኙ በደስታ ነው የተቀበሉት። እንደ ጸጋ አድርገው ነው የተቀበሉት እና ይህንን ነገር ወደፊት ለመግፋት ማናቸውም ወደኋላ አይሉም። እንደውም የበለጠ ከቀን እያደረ የበለጠ ኮሚትመንታቸው እየጠነከረ ነው የሚመጣው እና በዚህ አድማጮችም ሌሎችም ኢትዮጵያኖች ሊኮሩበት ይገባል። እኔ በጣም ነው የምኮራባቸው፣ በጣም ዴዲኬትድ የሆኑ ሰዎች ስለሆኑ። አንድ ቀን ኮምፕሌንት ሳያደርጉ ለዚህ ስራ ሌትና ቀን የሚለፉ ናቸው። ሌትና ቀን ስል ደግሞ ሌትና ቀን ማለቴ ነው። አሁን ለምሳሌ እኔ በቀን ከሁለተኛ ስራ ብዬ ልመለከተው እችላለሁ። እንግዲህ ቴሌፎን ይመጣል፣ ኢንተርቪው አለ፣ ኢሜይል አለ፣ ኤግዜኪቲቭ ኮሚቲ ሚቲንግ አለ። እነዚህ ነገሮች በሙሉ መሰራት አለባቸው። አብዛኛው እንግዲህ ማታ ነው የሚሰራው ማለት ነው እና ብዙ ሰው እንቅልፉን እያጣ ነው። ይህን ነገር አንድ ቋሚ ቦታና ሁነኛ ቦታ አገራችንን ለመርዳትና ለማሰባሰብ በተለይ ደግሞ አድማጮች መመልከት ያለባቸው ነገር ወይም ማስተዋል ያለባቸው ነገር ትልቁ ብዬ ማስበው ምንድን ነው፣ ኢትዮጵያ የምትታወቀው እስከዛሬ ላለፉት ዘመናት በድህነትና በመለመን ነው። ሁልጊዜ ረሃብ ሲመጣ ኢትዮጵያ መረዳት አለበት ተብሎ የዓለም ሙዚቀኛ ያወጣል፣ እንደዚህ ዲዛስተር መጣ ሲባል። ስለዚህ አሁን የራሳችንን እጣ ፈንታ በእጃችን ይዘን ባለን ደግሞ እኛ የራሳችንን ችግር ራሳችን መፍትሄ እናመጣለን የሚል ነው። ይሄ ነገር ካደገና ከተስፋፋ ጠቅላይ ሚኒስትሩም ጠቅሰውታል። የሰው እጅ ማየት የለብንም፣ መለመን የለብንም። ለምንድን ነው መለመን ያለብን? ራሳችን መርዳ ራሳችን በራሳችን መረዳዳት እንችላለን። ይሄንን ነው እንግዲህ ይሄንን ባህል ይሄንን ካልቸር ለመፍጠር ነው አንደኛው ራስን በራስ ለመቆምና ከሰው እጅ የሰውን እጅ አለማየት። እኔ ሁልጊዜ እሸማቀቃለሁ። ኢትዮጵያ እንደዚህ ከዓለም ከአፍሪካ ውስጥ ወይም ከዓለም ውስጥ አራተኛ በእርዳታ ምታገኝናት በልመና ይባላል። ከአፍሪካ አንደኛ ናት። ይህን ያህል ገንዘብ መጣ፣ ይህን ያህል ገንዘብ ተሰረቀ ምናምን ይባላል። ለምንድን ነው እኛ ራሳችን ላይ ያለን ኩራት? እዚህ ላይ እንደው ነጥብ ልሰጥ የምፈልገው የጋናው ፕሬዚደንት የዛሬ ስድስት ወር የማይሞላው የፈረንሳዩ ፕሬዚደንት ማክሮን ሄደው ሲያነጋግሯቸው ምንድን ነው ያሏቸው? እኔ ራሴ በኩራት ተሰይበታለሁ ሲሉ ከአሁን በኋላ እኛ እርዳታ አንፈልግም፣ እራሳችን በራሳችን መርዳት እንችላለን። እርዳታችሁን ስለ ሀሳብ ስላላችሁ እናመሰግን፣ ግን ከአሁን በኋላ እርዳታ አንቀበልም ያሉ። እኔ እንግዲህ ህልሜ ወደፊት ይሄ ነው። ኢትዮጵያም ኢትዮጵያኖችም የኢትዮጵያም ጠቅላይ ሚኒስትር አንድ ቀን እድል አግኝተው ለዓለም ህዝብ ከአሁን በኋላ እርዳታ አንፈልግም፣ ምክንያቱም ራሳችንን በራሳችን መርዳት እንችላለን የሚለው ነው። እቺ እንግዲህ ሲዷ ናት ወይንም መሬት ውስጥ የምትገባው አንዷ ሲድ እንደማለት ነው። እና በዛ ነው የምንጀምረው ማለት ነው። ያው ሁልጊዜ አነጋገር አለ፣ የአንድ ሺህ ኪሎ ሜትር ጉዞ በመጀመሪያው እርምጃ ነው የሚጀመረው ይባላል። ለእኛ የመጀመሪያ እርምጃ ሊሆን ይችላል፣ ግን ህዝቡ ከተባበረንና ከደገፈን ይሄ እርምጃ ወደ ሩጫ ሊቀየር ይችልና ራሳችንን በራሳችን እየረዳን ኩራታችንን ባህላችንን ጠብቀን የማንም ሰው እጅ ሳናይ ዓለምም እንደ ለማኝ ሳይሆን እኛም ደግሞ ራሳችንን በግላችን መርዳት እንደምንችል አድርገን የምንጀምርበት ፕሮጀክት ብዬ ነው የማምነው። የምሰራበትም የመጨረሻው ግቡ ይሄ ነው። ኢትዮጵያ ከለማኝነት ትወጣለች። ኢትዮጵያኖች እርስ በርሳቸው ተደጋግፈው ባላቸው እንመልከት። ሌላው እኮ ብዙ ያደረገው ነው። እስራኤልን እንመልከት። እስራኤል ስትገነባ በ48 ምንም ነገር አልነበረባትም፣ ግን ውጭ ያሏት ዜጎች ናቸው ተሰብስበው ያን ያህል ከገንዘባቸው አዋጥተው ጠቅላይ ሚኒስትሩም ተናግሯል። ለምሳሌ ኮሪያ የዛሬ 86 አካባቢ የደቡብ ኮሪያ አገሪቷ በባጀትም በኢኮኖሚም በጣም ችግር ላይ በወደቀችበት ጊዜ እያንዳንዱ ዜጋ የአንድ ወሩን አበል ነው ከፍሎ አገሪቷን ሊያንሰራራ ይቻለው። ህንዶችም ወደ ሀገራቸው የሚችል ሁሉም ብዙ ሀገር ይሄ የተለመደ ነው፣ ለእኛ አዲስ ሊሆንብን ይችላል። ስለዚህ ውጭ ያለው በተመጣጣኝ ሁኔታ የተሻለ ኑሮ ስለሚኖር ውስጥ ያለውን ሀገር ውስጥ ያለውን ለመርዳት ይችላል። ትንሿ ገንዘብ ብዙ ልትሆን ትችላለች። ከዛም አልፎ ደግሞ ከገንዘቡም እያንዳንዱ ሰው እውቀቱን ይዞ ይገባል፣ የሀገሩን ፍቅር ይዞ የሚያደርገው ነገር በሙሉ ራሱ ፎርስ ማልቲፕላየር የሚባለው አንድ ሰው የአስር ሰውን ችሎታ ያህል እንዳለው ሊሰጥ ይችላል። በትምህርትም ይዛን ያህል ሊያደርግ ይችላል። ብዙ ነገሮች አሉ። ስለዚህ ይሄ ፕሮጀክት መጀመሪያው ነው እንጂ መጨረሻው አይደለም። መጀመሪያውም በር ይከፍትልናል ማለት ነው። በተለይ ዳያስፖራው ብዙ ነገር ማድረግ እንችላለን። አሁን አንድ ብር ነው የምናወጣው። ምን ይታወቃል፣ እንትን ሲለን ሁለት ብርም ልናደርገው እንችላለን። እየጨመረም ሲሄድ ፕሮጀክቱን ደግሞ በግምታችን ለምሳሌ 1,000,000 ብር ብንሞላ አንዳንድ ጥሩ ጥሩ ፕሮጀክቶች ለመጀመር እንችላለን። አሁን ግማሽ ሚሊዮንም አልደረስም፣ ወደ 400 ነው ያለን። በዛን ጊዜ ደግሞ በምናሳየው ውጤት ሰው ሲያይ እንዴ ውሃ የሚጠጣ ሰው ውሃ እኔ በአይን ያየሁት ነው። አሁን መስከረም ላይ ሲሄድ ሶፎመር የሚባል ቦታ ባህሬ ውስጥ ሰውና ላሞቹ አብረው ውሃ ከወንዙ ሲጠጡ በአይን አይቻሉ። በጣም ነበር የደነገጥኩት እንዴት ሊሆን ይችላል ብዬ። እና እንደዛ አይነት ነገሮች ሰው ከከብት ውሃ የሚጠጣበት የራሱን ውሃ እያደራጀ ሲሄድ ትምህርት ቤቶች መጽሐፍ የሌላቸው የመሳሰሉትን ነገር ፕሮጀክቶቹ እንደዚህ በጣም ክሪቲካል ኤሪያስ ምን ነው ወይም ክሪቲካል ኒድ የሚባሉ በጣም በጊዜው መጠበቅ የማይችሉ ነገሮችን መደረግና መደገፍ ሲጀምር ሰው ደግሞ ይህንን እያየ የበለጠ ቦርሳውን ሊከፍት ይችላል ብለን እናምናለን። ግን ያችን ግብ ለመድረስ ደግሞ እርዳታ ያስፈልገናል። እንዳልከው በእኛም በኩል ድክመት አለ። ያንን ድክመታችንን እያስተካከል እንግዲህ ድጋፍ ደግሞ ከእናንተም በተለይ አውሮፓ ላላችሁት በሙሉ ያው ይቅርታ ጠይቃለሁ። የሚሰማውን ስሜት ይገባኛል። ግን ያው ቀደም አድርጌ እንደ ምክንያት እንኳን ለመስጠት ሳይሆን የቮለንቲር ወይም የበጎ አድራጎት እንትን ድርጅት ስለሆነ ሁላችንም ያለችን ጊዜ በማደራጀት በዚሁ አካባቢ ባለው አውትሪች ህጋዊ ነገሮችን በማሟላት እስካሁን ያለፉትን 3 ወራት በዛ አሳልፈናል። አሁን ደግሞ አሁን የሚጠቅሳቸው ነገሮች ለመስራት እየተዘጋጀ ነው። ብዙ ብዙ የሚሰሩ ስራዎች አሉ። ግን ድጋፍ ደግሞ ስናገኝ ከዲያስፖራው የበለጠ ለማከናወን እንችላለን። ስራውንም ደግሞ ለመካፈል እንችላለን ማለት ነው። ለምሳሌ እኛ አውሮፓ ውስጥ መተን የምናደርገው ነገር የለም። ግን ከእናንተ ጋር ተባብረን ከኛ ካለን መምሪያና ትራስት ፋንዱ ግብ ጋራ አብራቸው የምትሰሩበት ዘዴ ከፈጠርን እናንተ ደግሞ እዛ አካባቢ ያለውን ሰው ለማነሳሳትና ለማነቃቃት ድጋፍ እንዲሰጥ ለማድረግ ትችላላችሁ። ስለዚህ ሁሉም ሰው ሚኒስትራችን እንደሚሉት መደመር ያስፈልገናል፣ መተባበር ያስፈልገናል፣ አብሮ መስራትን ደግሞ መልመድ አለብን። ማስታወስ ያለብን ይሄ ገንዘብ የሚሄደው ለጠቅላይ ሚኒስትር አብይ አህመድ አይደለም፣ ለካውንስሉ አይደለም፣ ለቦርዱ አይደለም። ለወንድሞቻችንና እህቶቻችን የሚሰቃዩት ውሃ ሳያገኙ ቁሻሻዋ እየጠጡ ለሚጎዱት በአካለ ጎደሎነት ህይወታቸውን መምራት ያልቻሉት ለእነሱ እድል መስጠት፣ ወጣቶች፣ ሴቶች የመሳሰሉት ራሳቸውን ማቋቋም እንዲችሉ፣ ገበሬዎች በሚያስፈልጋቸው ነገር ለመርዳት፣ እነዚህን የመሳሰሉ ነገሮች ነው። የሀገሪቷን የልማት ፕሮግራም አይደለም እኛ የምንሰራው። የሀገሪቷ ልማት ፕሮግራም በሀገሪቷ መሪዎችና በጀት ይተዳደራል። እኛ በጣም አስፈላጊ የሆኑት ነገሮችና በተለይም ደግሞ በኮሚኒቲ ደረጃ ያሉትን እነሱን ለመርዳትና በተለይ ደግሞ ሰፋ ያለ እንቅስቃሴ አድርገን በተቻለ መጠን እነዚህን ነገሮች አድሬስ ለማድረግ ነው። እርግጥ 1,000,000 ብር ብዙ ነገር ላይ ያደርግ ይችላል፣ ግን ለነዛ ሰዎች ለተደጋፊዎቹ ትልቅ ነገር ነው የሚያደርገው። እዛ አካባቢ ለምሳሌ እኔ ያየሁባት ሶፍ ኡመር አካባቢ ያየኋቸው ሰዎች ምናልባት 1,000 ሊሞሉ ይችላሉ። 1,000 ሰዎች ጥራት ያለው ውሃ ካገኙ ምን ያህል ጤንነታቸው እንደሚጠበቅ መገመት ይቻላል። ለምን 10,000 ሰው ወይንም አንድ ሌላ ሚሊዮን ሰው አላደረጉም ብሎ የሚተችበት ነገር አይደለም። ምክንያቱም ገንዘቡ እየመጣ ሲኖር ደግሞ እየበለጠ መሳተፍ ይችላል። ታስታውስ እንደሆነ ጠቅላይ ሚኒስትራችን ያሉት ነገር ነበር። እያንዳንዳችሁ ለምሳሌ 1,000,000 ዲያስፖራ በቀን 1 ብር ቢሰጥ በሁለት ዓመት ውስጥ በኢትዮጵያ ውስጥ አስፈላጊ የሆኑ ትምህርት ቤቶች ጠቅላላ ተሰርተው አለምንም ድጋፍ ከአሁን እስከ መጨረሻው ድረስ የሚያስፈልገውን የትምህርት ጉዳይ ልንሸፍንበት እንችላለን ብለዋል። እንግዲህ ስታስበው ምን ያህል ቢያወጣ ነው ማለት ነው። በጠቅላላ የትምህርት በሃይ ስኩልም ሆነ በኤሌመንተሪ ደረጃ ያለውን ትምህርት ቤቶች በሙሉ አንድ ሚሊዮን ኢትዮጵያውያን በቀን አንድ ብር እየሰጡ በሁለት አመት ውስጥ እንሰራለን ካሉ በጣም ትልቅ ለውጥ እናመጣለን ማለት ነው። ስለዚህ አቺ አንድ ብር እንደ ትንሽ ነገር አንያት አንቺ አንድ ብር ብዙ ጉዞ ልትሄድ ትችላለች። ያንዱን ሰው ህይወት ተቀየረ፣ የዛ ሰው ህይወት ቤተሰቡ ይቀየራል፣ አካባቢው ኔበርሁድ ይቀየራል። እንደዚህ ያል ማሰብ አለብን። ስለዚህ ለዚህ ነው ጥንካሬ መኖር ያለበትና መሳተፍም አስፈላጊ የሚሆነው።
ፕሮፌሰር እጅግ በጣም አመሰግናለሁ። መጨረሻ ላይ ለአድማጮቻችን የሚያስተላልፉት መልእክት አለልል ነበር፣ ግን በራሶ ተነሳሽነት መልእክቱን አስተላልፈዋልና ጀስት እንትን ለማድረግ ብቻ ለአድማጮቻችን ገንዘቡን እንዴት እንደሚያስገቡ በድጋሚ ለመግለጽ ያህል እንዴት ቢያስገቡ ጥሩ ነው ይላሉ? በእናንተ ዌብሳይት እርሶ ጥሩ ነው ቀለል ይላል የሚሉትን ቢገልጹና በዚህ ብንሰበነባበት።
እሺ ጥሩ ነው። አንደኛ አሁን ላልከው ነገር እኔ የዛሬ 2 ሳምንትም ሆነ 3 ሳምንት መጥቼ ደግሞ ለማነጋገር በጣም ነው ደስተኛ ስለሆንኩኝ ሌሎችም አሉ መንበሮች እነሱም እንዲገኙ ማድረግ ብዙ አስቸግረን። ግን ለጠየቀው ጥያቄ እንግዲህ ክሬዲት ካርድ ያለው ሰው በክሬዲት ካርድ ተጠቅሞ በኢትዮጵያ ትራስት ፈንድ አጥርጎ በሚለው ሄዶ መስጠት ይቻላል። አንዳንድ ሰዎች ደግሞ ከሌላቸውና አንድ ሰው ሊከፍልላቸው ከቻለ በዛም በኩል ማድረግ ይቻላል። ለምሳሌ አምስት ሰዎች አዋጥተው ለአንድ ሰው ክሬዲት ካርድ ያለው ሰው ከሰጡ ያ ሰው በእነሱ ስም እያደረገ እዛው ዌብሳይቱ ላይ ይታያል። በየስማቸው እያደረገ የአመቱን የሚፈልጉትን ያህል እዛ ላይ ሊያስቀምጥላቸው ይችላል ማለት ነው። እሱ አንደኛው መንገድ ነው። ሌሎች ግን በቀላል መንገድ ብዬ እኔ የምገምተው እንግዲህ የሀገሩን ሕግ አላውቅም እንዴት እንደሚሰራ። እዚህ ሀገር ባንክ ይሄዳል። የባንክ አካውንቱ ይሄ ራውቲንግ ነምበር የሚሉት አለ፣ አካውንት ነምበር አለ፣ ሲስት ኮድ ምናምን ይባላል። ያንን ተከትሎ ይህን ያህል ገንዘብ መሰጥ እችላለሁ ነው የሚለው። እያንዳንዱ ግለሰብ እንደዛ ላይ ያደርግ ይችላል። በድርጅታዊ ነገር ከሆነም ለምሳሌ ወይ በቤተክርስቲያን ወይ በመስጂድ በመሳሰሉት መዋጮ ከተደረገ ያም በዚህ ደረጃ ሊሰራ ይችላል ብዬ አምናለሁ። እናንተም ሀገር ቢሆን ያው የሀገሩን ህግ እንግዲህ መከታተል ያስፈልጋል። ግን የአንድ ጊዜ ነው የሚሰጠው። እነዛ የሚያስፈልጉትን ወረቀቶች እስከተሟሉ ድረስ ብዙ ችግር አለው ብዬ አልገምትም። የባንክ አካውንትም ያው በሲቲ ባንክ ነው ያለው። ሲቲ ባንክ እንደምገምተው ከሆነ ብዙ ቦታ አውሮፓ ውስጥም አለ ብዬ ወይም አፊሌት አላቸው ብዬ ገምታለሁ። ስለዚህ ሲቲ ባንክ ወይንም አንድ የስዊድን ባንክ ከሲቲ ባንክ ጋር አብሮ የሚሰራ አለ ብዬ ገምታለሁ። በጣም ትልቅ ባንክ ስለሆነ
እሱን እኛ ቼክ እናደርጋለን። ለአድማጮቻችን ቼክ አድርገን ኢንፎርም እናደርጋለን። ከሲቲ ባንክ ጋር ግንኙነት ያለው የስዊድን ባንክ ካለ ብለን ቼክ እናደርጋለን። በጣም ጥሩ
ፕሮፌሰር፣ አመሰግናለሁ። አንተም አድማጮችንም እንዳልኩ ጊዜያዊ መግለጫ ስለምንሰጥ እንዳስፈለገ ደውልልኝ ወይንም ኢሜል አክልኝና በዛው እንቀጥላለን ማለት ነው።
በጣም ጥሩ። እጅግ በጣም አመሰግናለሁ ፕሮፌሰር። ወደፊት እንግዲህ ደግሞ በበለጠ ኮንክሪት በሆኑ ጥያቄዎች ላይ ይሄንን ውርዳታ ማን ነው ትረስት ፈንዱን በተመለከተ እንደምንወያይ ባለሙሉ ተስፋ ነኝ። ጤና ይስጥልኝ ጌታ።
እኔም አመሰግናለሁ አድማጮችን። መልካም ቀን።
አድማጮቻችን ከዚህ ቀደም ብሎ እንግዲህ የሰማችሁት ከኢትዮጵያን ዳያስፖራ ትረስት ፈንድ ሰብሳቢ ከፕሮፌሰር አልጋር ያደረግነውን ውይይት ነው። በሚቀጥሉት ሳምንታት ውስጥ እንደዚሁ በኢንፎርሜሽንም ሆነ በተለያየ መንገድ እንዴት አድርጎ በቀላሉ ትረስት ፈንድ ውስጥ ገንዘብ መላክ እንደሚቻል ያሉንን ኢንፎርሜሽኖች እያሰባሰብን እንመጣለን፣ ተመልሰን እንመጣለን። ለማንኛውም በአሁኑ ጊዜ ኢትዮጵያን ዳያስፖራ ትረስት ፈንድ የሚለው ውስጥ ብትገቡ በቀላሉ መስጠት የምትችሉትን ማለት ይሄ አንድ ዶላሩን ጉዳይ በዛ ላይ ማድረግ እንደምትችሉ እኛም በቀላሉ አይተናል። ስለዚህ ኢትዮጵያን ዳያስፖራ ትረስት ፈንድ ብላችሁ ገብታችሁ እርዳታችሁን ማድረግ ትችላላችሁ። እንግዲህ አድማጮቻችን ፕሮግራማችን ሊጠናቀቅ አንድ 78 ደቂቃ ቀረዋል። ከዛ ቀደም ብሎ እንግዲህ ማለት የምንፈልገው መብራቱ
ያው ምናልባት እንግዲህ እስከ ዛሬም ስንሰራበት የነበረው ሁኔታ አለ። ዛሬም ረጅም ሰዓት ወስደን ከኢትዮጵያ እንግዲህ የኢትዮጵያ ትረስት ፈንድ በበላይነት ከሚመሩት ከፕሮፌሰር አልማርያም ጋር ውይይት የሚያደርግንበት መሰረታዊ ሐሳብ እያንዳንዱ እዚህም በተለይ ስዊድን ያለን ሰዎች ተንቀሳቅሰን ይሄንን ጥሪ ተቀብለን ትግሉን እንድናግዝ ወይም ጥሪውን እንድናግዝ ነው እና በዚህ ላይ እንመርታ። በቀጣይነት ደግሞ እንግዲህ በሚቀጥለው ሳምንት ከኢትዮጵያ ኤምባሲን ተወካዮች እናናግርበት ሂደት አለ። ጥያቄ ሐሳብና ጥቆማ ካላችሁ አድማጮቻችን ቀደም ብላችሁ ሐሳቡን ወዲህ እንድትሉን ነው። ምናልባት ከመዝጋታችን በፊት አንዲት ሐሳብ አንድ አድማጭ ሊያቀርቡልን አየር ላይ ነው ያሉትና እንሳቸውን አናግረን ወይም አድርሰን ዝግጅታችንን ማሳረግ ይሆናል ከዘውዱ ምላሽ ጋር ማለት ነው። እንግዲህ አድማጭ አየር ላይ አሉ። ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ከኔ ጋር ነህ?
ያው ከርሶ ጋር ነኝ።
ኦኬ ቴንክ ዩ። እንትን አንድ ሐሳብ መጥቶልኝ ነበር። ይኸውልህ አሁን ባለው ሁኔታ እኔ ምን ሐሳብ እንትን ብሎኛል። አሁን ለምሳሌ ኢትዮጵያ አንዳንድ የሚሄዱ ወገኖች፣ ዘመዶቻችን፣ ጓደኞቻችን ምናምን አሉ። ወይንም ራሳችንም ስንሄድ ራሳችን ይሄንን ነገር እዛው ብትሰም በቀጥታ እኮ ለመክፈልም እንችላለን። ይሄም አንድ መንገድ ይሆናል። ይሄንን ሰጀስት ብታደርጉ ምን ይመስላችኋል?
መልካም እንግዲህ እስቲ እንደ ሐሳብ እንወስደዋለን። ማህበረሰቦች የሰሙን ሁኔታዎች አሉ። አህመድ ጥያቄ አለ መሰለኝ።
እንግዲህ እንደገባኝ ከሆነ ኢትዮጵያ የሚሄዱት እዛው ሄደው በቀጥታ ይክፈሉ ነው የሚሉት ጌታዬ?
አዎ እንደዛ። አሁን ለምሳሌ እኛ እንትን ምል ስታየው የስዊድን በጠቅላላ እንትን ምናየው 3600 ክራውን ነው የአመቱ። እና አሁን ይሄንን ወይንም በግማሽም ይሁን በምንም ኢትዮጵያ ሲሄድ፣ አሁን ለምሳሌ አንተ ስትሄድ እኔ የምትሄድ ከሆነ ለአንተ ይሄንን ይሄን ያህል ደስ አስገባልኝ ብዬ ብሰጥህ ምን አልከኝ?
አህመድም ይሄዳለሁ እያለ ቃል እየገባ ነው እንግዲህ።
አዎ ይሄንን ነው እንደዚህ አየህ። ሌሎቹም እንዲሁ በሚያውቀው በሚለው ራሱም ሲሄድ ብዙ እንትን ከሚገባ በቀጥታ ኢትዮጵያ ሲሄድ እና ይሄንንም እንደ ሐሳብ እንደው ብትይዙት ብዬ ነው።
ጥሩ እንግዲህ አድማጬ ይሄንን እንደ ሐሳብ ተቀብለናል። አድማጮቻችንም ያው እንግዲህ ሐሳቡን አድምጠው ተቀብለዋል። በጥቆማዎትና ለሐሳቡት እጅግ በጣም አድርገን ነው የምናመሰግነው። እንግዲህ በቀጣይ ስራዎችም ከእርሶም ከተለያዩ በጎ እና ቀና ለሀገራቸው የሚያስቡ ሰዎች ጋር በዚህ ጉዳይ መወያየታችን አይቀርም። ለዛሬው በጣም ነው የማመሰግነው። ምናልባት አድማጮቻችን እንግዲህ የዝግጅታችን ማሳረጊያ የምትሆነው ቀደም ብለን አንስተናት የነበረችው አድማጮቻችን የምታሳትፈው ጥያቄ ነች የምትሆነው እና ዘውዱ በዚህ ዙሪያ ላይ መልሱን እንዲሁም መረጃውን ብታደርሰን።
እንግዲህ ይህን ጥያቄ በርካታ ሰዎች በስልክ መስመራችን ላይ ሙከራ አድርገዋል። ከእነሱም አንዱ ኑር ሁሴን እንዲሁም ደግሞ ሞኬ መኮንን ሞክረዋል፣ ሌሎችም ሞክረዋል። ግን ጥያቄው በኢትዮጵያ ሙዚቃ ታሪክ ውስጥ ኢትዮጵያ በወታደራዊ መንግስት በምትተዳደርበት ሰዓት ላይ የአብዮት ዘፈን ብቻ በሚለቀቅበት ጊዜ የእሁድ የመዝናኛ ፕሮግራም አዘጋጆች የነበሩት በአሁኑ የአሜሪካ ድምጽ ሬዲዮ ላይ የሚሰሩት አዲሱ አበበ በሚያዘጋጁበት ታይም ብዙ ጊዜ የሚለቀቀው አብዮታዊ ሙዚቃ ነበር፣ ያው የመንግስት ተጽዕኖ ስላለ እና ለመጀመሪያ ጊዜ ሲፈቀድ ሙዚቃ የፍቅር ዘፈኖች ሲፈቀድ የአስቴር አወቀ ሰኞ ዕለት የሚለው ዘፈን ነበረ በእሁድ የመዝናኛ ፕሮግራም ላይ የተላለፈውና ይህ ትውስታ ያላቸው ሰዎች ይኖራሉ የሚል ግምት አድሮባቸው ነው የዘወትር ጥያቄ ወደኛ የሚልኩት አድማጫችን እንድናቀርብ ይህን ጥያቄ የጋበዙን። እንዲሁም ስለ ተሳትፏችሁ እጅግ በጣም እናመሰግናለን። እንዲሁም ጥያቄውን ደግሞ ወደኛ በማድረስ ዘወትር የሚተባበሩን የኢትዮጵያ ድምጽ ሬዲዮ አድማጭ እጅግ በጣም በአድማጮችም በእኛም በሬዲዮ ዝግጅት ክፍሉ ስም ከልብ እናመሰግናለን።
እንግዲህ በጣም አርገን ነው እኛም የምናመሰግነው። እንግዲህ አድማጮቻችን ዝግጅታችን ያው ማሳረግ የምንፈልገው ከዛሬ በፊት በነበረው ሐሳብ ላይ በውይይቱ ላይ በእያንዳንዶቻችን የግለሰብ የቤት ስራ ወስደን እንድንጠይቅ ነው። እንግዲህ ይሄ ለውጥ ጅማሮ በብዙ ኢትዮጵያኖች ተጋድሎና በብዙ መስዋዕትነት የመጣ ለውጥ አለ፣ ጅማሮ አለ። በእርግጥ ድምዳሜው አይደለም እና ይሄ ጅማሮ በውጤት ይታጀብና ባስተማማኝ የሥራ ሂደት ውስጥ ወይም ባስተማማኝ መሰረት ላይ ይውል ዘንድ ባሳለፍነው 6 እና 7 ወር እንደ ግለሰብ ምን አረግን? ምን ፈጸምን? ምን ተገበረን? በሚቀጥለው ሳምንታችን አንስተን ምን ወያይበት አንዱ ነው ዋንኛው ሐሳባችን ነውና በጋራስ ምን እናረጋለን? ሳምንቱን ጊዜ ወስዳችሁ ተወያዩበት ከወዳጅ ከዘመዶቻችሁ ጋር ሐሳብ ተለዋወጡበት ራሳችሁንም ጠይቁ የቤት ስራ ነው እንግዲህ በሚቀጥለው ሳምንት ሌሎች ፕሮግራሞቻችንን ጨምረን እንግዲህ ዘውዱም አለ አህመድም አንድ ላይ ሆነን ምናገኛችሁ ነው የሚሆነው የዛሬ ፕሮግራማችን እንግዲህ ሰዓት ይገድበናል እዚህ ጋር እንቆምና እስካሁን ለነበረን ቆይታ ለተከታተላችሁንም እጅግ በጣም አድርገን ነው ምናመሰግነው ዘውዱም ጨምረዋል
እኔ ለኝም እስከ ሳምንት እንግዲህ በኔ በኩል መልካም ሳምንት
አህመድ
እስከ ሳምንት መልካም ሳምንት